ሁላችሁንም ጌታ ይባርካችሁ። ሳምንታችሁ ሁሉ እንዴት ነበር? እኔ በጣም ደህና ነኝ። እግዚአብሔር መልካም አምላክ ነው። በመልካምነቱ በኃያልነቱ በታላቅነቱ እንኖራለን። እንጸልይና እንጀምራለን። ክብር ሁሉ ተጠቅሎ ለጌታ ለኢየሱስ ክርስቶስ ይሁን። እግዚአብሔር አምላካችን ሆይ እናመሰግናለን ስለዚህ ቀንና ስለዚህ ጊዜ፣ ስለ ወንድሞቼ፣ ስለ እህቶቼ፣ ስለኔ በዚህ ሮም ውስጥ ስላገኘነው ድል ጌታ ሆይ በተለይ በእግሮች ስር ለመቀመጥ ድልን መልካም ድልን ስለሰጠህን እናመሰግናለን። ይሄ ከኛ የማይወሰድብን ዘላለማዊ ድል ነውና እናመሰግናለን። ዛሬ ደግሞ ጌታ አይኖቻችን እንድትከፍትልን ከቃልህ ጌታ ሆይ እንድናይ ቃልህ እንዲገለጽልን መረዳት እንዲመጣልን የመረዳት ባለጸግነት የማስተዋል ባለጸግነት የጥበብ ባለጸግነት ጌታ ሆይ እንዲመጣልን በኢየሱስ ክርስቶስ ስም እንጸልያለን። ጌታ አንተ አይኖቻችንን ካልከፈት ከቃልህን ማስተዋል አንችልምና ቃልህን ለማስተዋል የምንችልበትን ጸጋ አይኖቻችን እንድትከፍትልን እንጸልያለን። ክብርን ሁሉ ጠቅለለን አንተ ሰጣሃለን። ጌታ በዚህ ሰዓት በዚህ አይነት ሁኔታ እንኳን ለመቀመጥ ለወንድማችን እንዳለው ነት ነው። ብዙ ሰዎች በተለያየ ስፍራ አሉ። እኛ ግን ይሄ ግን መልካም ድል ስለሆነ እናመሰግናለን። እንደ ዝቅተኛነት ወይም ለኛ በጣም የተጨቆነ ስለሆነ አይደለም። ዛሬ ወደን ፈቅደን ነው ጌታ በእግር ስር የተቀመጥነው። ይሄም ደግሞ በእኛ ይሆን አይደለም፣ ካንተ ማንነትና ምንነት የተነሳ ነው። አንተ ስላረከልን ነው። አንተ ስለወደድከን ነው። አንተ ስለፈቀድክ ነውና እናመሰግናለን። ክብርን ሁሉ እንሰጣለን። እግዚአብሔር ሆይ ይሄንን የማይወድርኩ ሳመናፍስት በዙሪያችን እንዳይገኙ በኢየሱስ ክርስቶስ ስም እድል ፈንታ እንዳይኖራቸው ዙሪያችን ስላጣርከን፣ ቅዱሳን መላእክት ግን ቃልን የሚያገለግሉ በዙሪያችን ስለሰፈሩ እናመሰግናለን። ከዛ በላይ ቅዱስ መንፈስ ልታስተምረን ወደ እውነት ልትመራን ከእያንዳንዳችን ጋር ስላለ ልታመለክተን ትክክለኛው ወደፊቱን ልትነግረን ክርስቶስ ያለውን ልትገልጽልን የቃልህ ምስጢር ልታስታውቀን በመካከላችን ስላለህ እናመሰግናለን። ክብር ሁሉ ለአንተ እንሰጣለን። ይሄ ሁሉ የሆነ ጌታ ቃልህን እየተማርን በቃልህ ልከፈውሰን፣ የታመመ ይፈወስ፣ ያዘነ ይጽናና፣ የተቸገረ እግዚአብሔር ከችግር ውስጥ ነፃ ወጥቶ አንተን የሚያመልክበት ሁኔታ ውስጥ ይግባ። ጌታ ሰላምህ ደስታህ በእያንዳንዳችን ላይ ይውረድ። ደስታና ሰላምን ስጠን። ስለ ሁሉ እናመሰግናለን። ክብርን ሁሉ ለአንተ ሰጠን። ተቀምጠው የሚሰሙኝን ወንድሞቼ እህቶቼን ሁሉ ባርካቸው። የምትረዳኝንም ሳራንም ባርካት። ሌሎችንም ወንድሞቼ እህቶቼ የማላቃቸውንም አላያቸው እግዚአብሔር ሆይ እኔን በጸሎት የሚያግዙኝ የሚረዱኝን ሁሉ ባርክልኝ። ስለ ሁሉ እናመሰግናለን። ክብር ሁሉ ለአንተ ተጠቅልሎ ከዘላለም እስከ ዘላለም ይሁን። በናዝሬቱ ጌታ በኢየሱስ ክርስቶስ ገናና ስም አሜን፣ አሜን፣ አሜን። የጌታ ስም ብሩክ ይሁን። ላስት ዊክ ጥያቄ ተጠየቀው አይ ቲንክ ስለ መንግስት ወንጌልና ስለ ጸጋ ወንጌል ተናግሬ ነበር ኢንትሮዳክሽን ስሰ ለዛሬ መገባበት መንደርደሪያ እንትኔን ዝም ብዬ እንዳልጀምር ብዬ የመንደርደሪያ ኢንትሮዳክሽን አርጌ ነበር እና እዛ ውስጥ ስለ መንግስት ወንጌልና ስለ ጸጋ ወንጌል ተናግሬ ያለሁና አይ ቲንክ ሰዎች ጠይቀውኛል ምንድነው ሁለት ወንጌል አለ ወይ የመንግስት ወንጌልና የጸጋ ወንጌል የሚባል ወንጌልስ አንድ አይደለም ወይ ነው? ልክ ነው። ወንጌል አንድ ነው ግን ሲሰበክ ወይም የመጣበት መንገድ የመንግስት ወንጌልና የጸጋ ወንጌል ነው። ይሄንን ለማወቅ ከፈለግን ማቴዎስ ወንጌልን፣ ማርቆስ ወንጌልን፣ ሉቃስን ስናይ ከዛ በኋላ ሐዋርያት ስራ በደንብ አድርጎ ይነግራና እንዴት ሽፍት እንዳደረገ። ስለዚህ ይሄንን ለማስተማር በዚህ ሪሊ እንትኑ ካለ ኒዱ ካለ በይሄን ትምህርቴን ሲጨርስ በደንብ እንደውም ደስ ይለኛል። በደንብ ቁጭ ብለን ከማቴዎስ ወንጌል ማርቆስን ይዘን ሐዋርያ ስራን ዘልቀን መውጣት እንችላለን። እንዴት እያደረገ የጌታ ኢየሱስ ክርስቶስ ወንጌል እንዴት አድርጎ ወደ አሕዛብ እንዴት እንደገባ በምን መልኩ እንደሄደ ሁሉ ማየት እንችላለን። ግን አሁን ለምናገረውን አንደርስታንድ ታደርጉኝ በጥያቄ ውስጥ ሆናችሁ እንዳትቀመጡ። የመንግስት ወንጌል የሚባል አለ። ለምሳሌ ማቴዎስ ወንጌል 3:1 ስታዩ በዚያ ወራት መጥምቁ ዮሐንስ የመንግስተ ሰማያት ቀርባለች ይላል፣ ንስሐ ግቡ ይላል መጣ ይላል። እና ለኃጢያት ይቅርታ ለማ ለአይሁዶች ወይም ለጠፉት በጎች ለአሕዛብ አይደለም፣ ለነሱ ለጠፉት በጎች ንስሐ እንዲገቡ። ምክንያቱም መንግስተ ሰማያት ወደ እነሱ ቀርባለች፣ ክርስቶስ እነሱ መካከል መንግስተ ሰማያት በመካከላቸው ናትና ንስሐ እንዲገቡ ጥርጊያ መንገድን እያዘጋጀ ወደ እነሱ እንደመጣ ማቴዎስ ይነግረናል። እና ኃጢያታቸውንም እየተናዘዙ በዮርዳኖስ ወንዝ ይጠመቁ ነበር። ማቴዎስ ምዕራፍ 3:8 ማየት ይችላልላችሁ። ማቴዎስ 4:20 ላይ ደግሞ ኢየሱስም እንደዚሁ ልክ ዮሐንስ አጥምቆ የንስሐ ጥምቀት እየሰጠ ሲመጣ ክርስቶስ ደግሞ በወንጌል ላይ እዛ ላይ ምን 23 ላይ 4:23 ኢየሱስን በምኩራባቸው እያስተማረ የመንግስት ወንጌል እየሰበከ በህዝቡ ያለውን ደዌና ህመም ሁሉ እየፈወሰ በገሊላ ሁሉ ይዞር ነበር ነው የሚለው። የመንግስት ወንጌል ነው የሰበከው። ምክንያቱም እናውቃለን መንግስቱ የዳዊት መንግስት በኢሳይያስ 96 ላይ ተባለለት በዳዊት ዙፋን ላይ የሚቀመጥ የእግዚአብሔር ልጅ ወይም የዘላለም ዙፋን ላይ የሚቀመጥ እግዚአብሔር ልጅ አለው እና ያንን መንግስት ክርስቶስ ይዞት መጥቶ ነበረ ከባለፈውም እንዳለን እና ያንን የመንግስት ወንጌል ነው የሰበከው ለአሕዛብ ሳይሆን ለጠፉት በጎች ለእስራኤላውያን ደዌያቸውን እየፈወሰ ማለት ነው። ማቴዎስ 9:35ም እንደዚህ ነው። ኢየሱስ በምኩራብ እያስተማረ መንግስት ወንጌል እየሰበከ በሕዝቡ ያለውን ደዌ ህማም ሁሉ እየፈወሰ በከተማዎቻቸው ሁሉ በመንደሮቻቸው ይዞር ነበር ይላል። ከዛ በኋላ 12ቱንም በማቴዎስ 10:15 እነዚህም 12ቱ ኢየሱስ ላካቸው አዘዛቸውም እንዲህ አለ። በአሕዛብ መንገድ አትሂዱ፣ ወደ ሳማርያም ከተማ አትግቡ። ይልቅስ የእስራኤል ቤት ወደሚሆኑ ወደ ጠፉት በጎች ሂዱ እንጂ ሄዳችሁ መንግስተ ሰማያት ቀርባለች ብላችሁ ስበኩ። ድውዮችን ፈውሱ፣ ሙታንን አስነሱ፣ ለምጻምን አንጹ፣ አጋንንትን አውጡ የሚል ትእዛዝ ነው የተሰጣቸው። ስለዚህ ሰዎች ሁሉ ደቀ መዛሙርቶቹም ይሄን ወንጌል ሲሰብኩ ቆዩ። ክርስቶስም ይሄንን ወንጌል ሰበከ። በተለይ ማቴዎስ ወንጌል 5 እስከ ምዕራፍ 7 ድረስ የመንግስት ወንጌል ወይም ንጉስ ነው። እንግዲህ ማቴዎስ እንደሚለው ክርስቶስ ንጉስ ነው። ንጉስ ስለሆነ መንግስት አለው። መንግስቱ ስላለው የመንግስት መተዳደሪያ ያለው ብሎ ነው ማቴዎስ ክርስቶስን ያቀርባልን እና ክርስቶስ የመተዳደሪያው ወይም የመንግስቱ ወንጌል ከ5 ጀምሮ እስከ 7 ባሉት ውስጥ ሄዳችሁ ማየት ትችላላችሁ። የተራራው ስብከት የሚባለው ማለት ነው። እሱ የመንግስት ወንጌል ነው የሚባለው። ስለዚህ ከዛስ በኋላ ይሄን ሁሉ ካደረገ በኋላ ክርስቶስ ሐዋርያ ማነው መጥቆ ዮሐንስ ይገደላል። ክርስቶስ ኢየሱስ እንጀራ ያበላቸዋል። 5ቱን አሳ 2 እንጀራ እያበዛ 12 መሶብ እስኪተርፍ ድረስ ምግብ አበላ እና እዛ ጋር ቆመና መጠየቅ ጀመረ። የሰው ልጅ ማን ይሉታል አለ እና እነሱ መልስ የሰጡት ምንድነው ያሉት ከነቢያት አንዳንዶቹ ኤልያስ ወይም ኤርሚያስ እንደውም ዮሐንስ መጥምቁ ነው ይላሉ አሉት። ታዲያ እናንተስ ማን ትላላችሁ? አዎ እኛማ አንተ አለው ጴጥሮስ እኛ የእግዚአብሔር ልጅ ክርስቶስ ኢየሱስ ነህ ምን ነው ይላል። በዚያ ወራት መጥምቁ ዮሐንስ መንግስት ሰማይ አርባለችና ንስሐ ገቡ ወደ እናንተ ቀርባለችና ንስሐ ገቡ ነው ያለው። ልክ ነው። ስለዚህ ክርስቶስ ደግሞ የእግዚአብሔር መንግስት በመካከላችሁ ናት ነው ያለው። ሐዋርያቱም ደቀመዛሙርቱም ይሄንን ነው የሰበኩት፣ የመንግስት ወንጌል ነው የሰበኩት። ከዛ በኋላ ክርስቶስ ኢየሱስ እንዴት አድርጎ መልእክቱን ሽፍት እንዳደረገ እዛ ጋር ማየት እንችላለን። እናንተ ማን ትላላችሁ? አንተማ የሕያው እግዚአብሔር ልጅ ነህ አለው። ሌሎቹ ግን አንደርስታንድ ሊያደርጉት አልቻሉ፣ ሊገባቸውም ፈጽሞ አልቻለም። ስለዚህ ከዛ ጊዜ ጀምሮ ይላል መከራ እንደሚቀበል እንደሚሞት እንደሚሰቅሉት እንደሚገሉት እንደሚቀበር እና እንደሚነሳ መናገር ጀመረ ይላል። እና መልእክቶቹ ሲሪየስ እየሆኑ መጡ። አሁን ከመንግስት ወንጌል ወጣና እሱ ላይ ያተኮረ እና ከሱ ጋር በተያያዘ ሁኔታ እሱ እንደሚሞት እንደሚሰቀል ደሙ እንደሚፈስ የኃጢአት ስርየት በሱ በኩል እንደሚገኝ መናገር ጀመረ እና መነሱን መገሰጽ ጀመሩ። ጴጥሮስን ታዩታላችሁ እንዴ ፍጹም አቁም አቁም፣ እኛ የምንፈልገው መንግስቱን ነው፣ መንግስቱ መጥቶ የእስራኤል መንግስት ላይ መቀመጥን ነው የምንፈልገውና ይሄን ነገር አቁም አለው። እሱ ግን እንደገና አንተ ሰይጣን ተውን ነው እንጂ እግዚአብሔርን አታስብም ብሎ እንዳቆመው እዛ ላይ እናያለን። ከዛ በኋላ ነው የክርስቶስ ኢየሱስ ከተሰቀለ ከሞተ ከተቀበረና ከተነሳ በኋላ መጽሐፍ እንደሚል አይኖቻቸውን ከፈተላቸው መጽሐፍን ያስተውሉ ዘንድ ነው የሚለው። ስለዚህ ከዛ በኋላ አይኖቻቸው ሲከፈቱ ክርስቶስ መጽሐፍ ለካ ተናግሯል። ክርስቶስ እንደሚሞት፣ ክርስቶስ እንደሚቀበር፣ ክርስቶስ እንደሚነሳ የኃጢአት ስርየት ኖት ለኦንሊ ለአሕዛብ ለአይሁድ ብቻ ለአሕዛብም መዳን የሚሆን እንደሆነ መጽሐፍት የተናገሩትን ለአብርሃም ራሱ በገላትያ 3 ላይ እንዳየነው ቁጥር 8 ይመስለኛል ገላትያ ምዕራፍ 3 ቁጥር 8 መጽሐፍ እግዚአብሔር አሕዛብ በእምነት እንዲጸድቁ አስቀድሞ አይቶ በአንተ አሕዛብ ሁሉ ይባረካሉ ብሎ ወንጌልን ለአብርሃም አስቀድሞ ሰበከ ይላል። ስለዚህ ይሄን ሁሉ አይኖቻቸው ሲከፈቱ አዩ። ግን ስቲል መንፈስ ቅዱስ እስከሚቀበሉ ወዴትም እንዳይሄዱ ታዘዙ። እንደሱ እያልን ወደፊት እንገባለን እና ያ የመንግስት ወንጌል ይባላል። በኋላ ላይ ግን በኋላ ሐዋርያው ጳውሎስ በተለይ ከመጣ በኋላ ሐዋርያው ጳውሎስ ወደ ክርስቶስ ምዕራፍ 10 በኋላ ከመጣ በኋላ ለሱ ይሄ የጸጋ ወንጌል እንደተገለጠለት ይናገራል። ከሌሎቹ ሐዋርያ በላይ ለአሕዛብ የሚሰበክ የጸጋ ወንጌል እንዲሰብክ እንደተጠራ በገላትያ ላይ በደንብ አድርጎ ትልቅ ትንተና ይሰጣል። ሮሜ ምዕራፍ 1 ከ3 እስከ 4 እንደዚህ ይላል። ሮሜ ምዕራፍ 1 ከ3 እስከ 4 ይህ ወንጌል በስጋ ከዳዊት ዘር ስለተወለደ እንደ ቅድስናው መንፈስ ከሙታን መነሳት ለተነሳ በኃይልም የእግዚአብሔር ልጅ ሆኖ ስለተገለጠ ስለ ልጁ ስለ ኢየሱስ ክርስቶስ ነው። በልጁ ወንጌል ነው መዳን የሚቻለው በልጁ በኩል እንደሆነ ከመንግስት ወንጌል የመንግስት ወንጌል እንዳልኳቸው ንስሐ መግባት ኃጢአትን መናዘዝና የእግዚአብሔር መንግስት በመካከላቸው ናት የሚለው ነው። አሁን ግን ስላልተቀበሉት ለተቀበሉት በስሙ ለሚያምኑት የእግዚአብሔር ልጆች የመሆን ስልጣን ሲሰጥ ክርስቶስ ኢየሱስ ይሞት ዘንድ ደሙ ይፈስ ዘንድ ይሄ በእግዚአብሔር እቅድ ይላል። ከዘላለም እቅዱ በፊት እግዚአብሔር ይሄንን ያውቀው ስለነበረ ነው። ስለዚህ ገላትያ ላይ ሲጽፍላቸው ሐዋርያው ጳውሎስ በምዕራፍ 1 እስከ 6 ከ7 ገላትያ ምዕራፍ 1 ከ6 እስከ 7 በክርስቶስ ጸጋ እናንተ ከጠራችሁ ከርሱ ወደ ልዩ ወንጌል እንዴት ፈጥናችሁ እንደሄዳችሁ እንዴት እንዳለፋችሁ እደነቃለሁ። እርሱ ግን ሌላ ወንጌል አይደለም የሚያናውጣችሁ የክርስቶስን ወንጌል የሚያጣምሙ የሚወዱ አንዳንዶች አሉ እንጂ። ነገር ግን እኛ ብንሆን ወይም ከሰማይ መልአክ ከሰበክንላችሁ ወንጌል የሚለየው ወንጌል ቢሰብክላችሁ የተረገመ ይሁን። አስቀድመን እንዳልን እንዲሁ አሁን ሁለት ከተቀበላችሁት የተለየ ማንም ቢሰብክላችሁ የተረገመ ይሁን። ወንድሞች ሆይ በእኔ የተሰበከ ወንጌል እንደ ሰው እንዳይደለ ላስታውቃቸው እወዳለሁ። ኢየሱስ ክርስቶስ ገልጦልኛል እንጂ እኔ አልተቀበልኩትም ከሰውም አልተማርኩትም። ስለዚህ በእኔ የተሰበከላችሁ ክርስቶስ ኢየሱስ በጸጋ እንደምትድኑ ለኃጢአታችሁ ክርስቶስ ብቻ ደሙ ብቻና በእምነት ብቻ በጸጋ ብቻ በደሙ ብቻ ብዬ ነው የሰበኩላችሁ። አሁን ግን ገላትያ ቤተክርስቲያን ላይ ስንመጣ መጥቶ አንዳንዶች የለም ካልተገረዛችሁና ህግና ስርዓትን ካልጠበቃችሁ አትድኑ። ለምን? እዛ ከመንግስት ወንጌል ይዘውት የመጡትን ሊደባልቁ በዚህ በጸጋ ወንጌል ውስጥ ሂሴ ነው እሱ ልዩ ወንጌል ነው የሚባለው። አንዱን ነው መያዝ ያለባችሁ። በጸጋ ወንጌል መዳን እናንተ አህዛቦች ናችሁ። መገረዝ ግዝረቴንም አያስፈልጋችሁም። የተጠራችሁት በክርስቶስ ኢየሱስ በደሙ ልትጸድቁ ጸድቃችኋል። በእምነት ጸድቃችኋል። እንደገና በጸጋ ጸድቃችኋል። ከዚህ ውጪ ግን ሄዳችሁ ህግና ስርዓትን መገረዝን ከቀላቀላችሁት እሱ ልዩ ወንጌል ነው የምታደርጉት። ስለዚህ ይሄ ደግሞ ለኔ አልተሰጠኝም። እኔ የአህዛብ ሐዋርያ እንደመሆነ ይመጣል የተሰጠኝ ወንጌል ይሄ ነው ብሎ ከፍሎ ሁለት የመንግስት ወንጌልና የጸጋን ወንጌል እዛ ማየት እንችላለን። በኋላ ላይ ቤተክርስቲያን ራፕቸር ካደረገች በኋላ ስትሄድ የጸጋ ወንጌል ያቆምና ወደ መንግስት ወንጌል ነው የሚመለሱት። ምክንያቱም ቁጥም እነሱ ራሳቸው እስራኤላውያን ናቸው። ስለዚህ ወደ መንግስት ወንጌል ነው። አለበለዚያ መከራው ዘመተ ክርስቲያን ከሄደች እነሱ ተቀብለው ያንን የጸጋ ወንጌል አይሰብኩትም። የሚሰብኩት የመንግስት ወንጌል ነው የሚሰብኩት። እሱን እያየነው ወደፊት እንመጣለን። አሁን አይ ነው ዝም ብዬ ክሊ እንደዚህ ነው ያደረኩት። ግን በደንብ በትምህርት መልክ ቁጭ ብዬ ጥቅሶች በጥቅሶች እየጻፍኩኝ ወደፊት ማስተማር እንደምችል ልነግራቸው እወዳለሁ። እና አሁን በዚሁ ወደ ትምህርቴ እገባለሁ። ባለፈው ሳቆም ያቆምኩት ከሱ ጥቅስ ነው የሚጀምረው። አንደኛ ጢሞቴዎስ 6 14 ላይ የተጻፈ ጥቅስ አንብቤ ነው የሚጀምረው። እንደዚህ ይላል። ለምን ባለፈው የተማረ የተነጋገር ነው መመጠበቅ መኖር። እንግዲህ ክርስቶስ ኢየሱስ የሚገለጥ ከሆነ ለሙሽራው የሚመጣ ከሆነ ሐዋርያቱ ምንድነው ያስተማሩት ነው ያለው። ሐዋርያቱ የሚያስተምሩት ክርስቶስን ስለመጠበቅ ነው ያስተማሩት እንጂ መከራን ስለመጠበቅ አላስተማሩም። የሚመጣ ቁጣ አለ፣ የሚመጣ ታላቁ እግዚአብሔር ቀን ሳደርሷል እያሉ አላስተማሩም። ያስተማሩት ግን ክርስቶስ ኢየሱስ መገለጥን እንድንጠባበቅ እንዳስተማሩ ጥቅስ በጥቅስ ጠቅሰን አይተናል። እና ስዘጋው ምንድን ነው ያልኩት በኢሳይያስ 26 20 ላይ ህዝቤ ሆይና ወደ ቤትህ ግባ፣ በደጅህንም በኋላ ዝጋ፣ ቁጣ እስኪያልፍ ድረስ ጥቂት ጊዜ ተሸሸግ። በምድር በሚኖሩት ላይ በበደላቸው ምክንያት ቁጣ ያመጣባቸው ዘንድ እነሆ እግዚአብሔር ከስፍራው ይወጣል፣ ምድርም ደሟን ትገልጣለች፣ ሙታኖቿንም ከእንግዲህ ወዲህ አትደብቅም በሚል ጥቅስ ነበረ የጨረስኩት። አንደኛ ጢሞቴዎስ 6:14 እንደዚህ ይላል። አይ ቲንክ እስከ 16 ድረስ ጌታችን ኢየሱስ ክርስቶስ እስኪገለጥ ድረስ ያለ ድፍና ያለ ነቀፋ ሆነን ትእዛዙን ጠብቅ እንጠብቅ። ያንንም መገለጡ ያም መገለጡን በራሱ ጊዜ ብጽህና ብቻውን የሆነ ገዢ የነገስታት ንጉስ የጌቶች ጌታ ያሳያል። እርሱ ብቻ የማይሞት ነው፣ ማንም ሊቀርበው በማይችል ብርሃን ውስጥ ይኖራል። አንድስ እንኳን አላየውም ሊያየውም አይችልም። ለእርሱ ክብርና ከዘላለም እስከ ዘላለም አሜን ብሎ ነው አንደኛ ጢሞቴዎስ 6:14 ላይ የሚጨርሰው። ስለዚህ ጌታችን ኢየሱስ ክርስቶስን መለስ ስንጠብቅ ያለ ድፍና ያለ ነቀፋ ሆነን እሱን እያሰብን እንድንጠብቀው እሱ በራሱ ጊዜ በራሱ መገለጥ ጊዜ ይሄን ብቻውን ያደርጋል። እሱም የጌቶች ጌታ የነገስታት ንጉስ ገዢ ስለሆነ ነው ብላል። ብቻውን የሚኖር አምላክ ነው የተባረከ ነው ብሎ ነው። ለዚህ ባለፈው እንዳየነው አሁን የኛ ቤተክርስቲያን ራፕቸሯን ተጠብቃለች መገለጧን ተጠብቃለች ማለት ነው መነጠቋን ተጠብቃለች እየጠበቀች አክሊሎች አሏት ሽልማቶች እንዳሏት ያወቀች ስራዋን እየሰራች ክርስቶስን እያመለከች እግዚአብሔር ስለሰጣት ህይወት እየተደነቀች ስትኖር በከሰባቱ አመት በኋላስ ምን ይሆናል በምድር ላይ ሰባቱ አመት የቤተክርስቲያን እድሏ በሰማይ መከበር ከሆነ በምድር ላይስ ምን ሊሆን ይችላል የሚለው ላይ ነው ያለነው በምድር ላይ ሊሆን የሚችለው በሰባት አመት ውስጥ ምንድነው የመጀመሪያ ታላቁ የመከራ ዘመን ነው የሚሆነው ያም ኤርሚያስ 37 ላይ ኤርሚያስ 37 ላይ እንደዚህ ይላል ወዮ ያ ቀን ታላቅ ነውና እርሱን የሚመስል የለምና ያ ያዕቆብ መከራ ዘመን ይባላል ይላል ስለዚህ ይሄ የሰባቱ አመት የመከራ ዘመን የሚያተኩረው ፎከስ የሚያደርገው እስራኤል ነው እስራኤል ያዕቆብ ያዕቆብ ማለት እስራኤል ማለት ነው እና እነሱ ላይ ነው የሚያተኩረው ለነሱ ሰከንድ ቻንስ እንደገና ወደ ሰቀሉት ወደ ወጉት ወደ ገፉት ወደ ጌታቸው ለመመለስ የእድል የሚከፈትላቸው ዘመን ነው ግን በመከራ ማለት ነው በችግር ማለት ነው በሚጠብቁት አይነት ክርስቶስን በጠበቁት አይነት ስላልመጣ አልተቀበሉትም አሁን ግን በሚጠብቁት አይነት ሐስተኛው መሲ ይመጣላቸዋል ስለሚገለጥ ከሱ ሐስተኛው መሲ መቀበል እድል አላቸው ማለት ነው ስለዚህ ያ ነው በማቴዎስ ወንጌል በሉቃስ ወንጌል ላይ የተጻፉት በምራስ ማቴዎስ 20 ሉቃስ 21 ማርቆስ 13 ላይ የተጻፉት በሙሉ በዚህ በመከራው ዘመን ሀፕን የሚያደርጉ ናቸው በቤት ልዛጋ ነው ልክ ክርስቶስ ኢየሱስ ያንን ለነሱ ለእስራኤል ነው ለእስራኤል ቤት ነው ያንን የተናገረው ሄዳችሁም እዛ ላይ ብታደምጡት እነሱን ብቻ ነው የሚመለከተው እነሱን በሚመለከቱ ሁኔታ ላይ ተጻፈውና የመጀመሪያ የክርስቶስ ተቃዋሚ ሐሰተኛ መሲ ይገለጣል በዚህ በሰባት አመቱ ራፕቸር ጊዜ በስውር እየሰራ ይቆይና ምክንያቱም በስውር እየሰራ ቆያል ቤተክርስቲያን ይያለች ስውር አሰራሩን ያደራጃል በስውር ሰርቶ ይቆይና ልክ ቤተክርስቲያን ራፕቸር ራሱን ስትነጠቅ ራሱን ግን ይገልጣል ማለት ነው ልክ ለዚህ ነው ራፕቸር ማለት ልክ መንጠቅ ስለሆነ ልክ ነገሩ ሀፕ ሊያረግ መከራው ሲጅ ከመጀመሩ በፊት ቤተክርስቲያን ትሄዳለች ከዛ በኋላ በምድር ላይ ታላቅ ጦርነት ታላቅ ረሃብ ታላቅ ቸነፈር ታላቅ የምድር መናወጥ ሆኖ የማቅ በሰማይ በምድር ከዚህ በፊት ሆኖ የማቅ ታላቅ መከራ በምድር ላይ ይሆናል ጠቅላላ ምድር ማለት ዓለምን በሙሉ ሆኖ ስለዚህ አስተኛው መሲ የዚህ ችግር ሶልቭ ሜከር ሆኖ ነው የሚመጣው ይሄን ችግር ሶልቭ ለማድረግ አስተኛው መሲ ይመጣል ስለዚህ ክርስቶስ ተቋሚ አስተኛው መሲ ይገለጣል ምንድነው ሚለን ሁለተኛ ተሰሎንቄ 2 ከ1 እስከ 12 ብታነቡት ሁለተኛ ተሰሎንቄ ምዕራፍ 2 ከ1 እስከ 12 እንደዚህ ይለናል እኔ ከ1 እስከ 2 ነው ማነበው በዚያ ጊዜ ጌታ ኢየሱስ ባፉ መንፈስ የሚያጠፋው ሲመጣ በመገለጡ የሚሽራው አመጸኛ ይገለጣል ይላል በዚያ ጊዜ ጌታ ኢየሱስ ክርስቶስ በዚያ ጊዜ ጌታ ኢየሱስ በአፉ መንፈስ የሚያጠፋው ሲመጣ በመገለጡ የሚሽራው አመጸኛ ይገለጣል ገና በመገለጡ የሚሽራው አመጸኛ ሲመጣ ይገለጣል ይላል ስለዚህ እስራኤል በሙሉ ይሄንን አስተኛ መሲህ ይቀበሉታል ለምን እንደው ዳንኤል 9:27 እንደሚነግረን ዳንኤል 9:27 እርሱም ከብዙ ሰዎች ጋር ጽኑ ቃል ኪዳን ለአንድ ሱባኤ ያደርጋል በሱባኤው ኩሌታ መስዋዕትንና ቁርባንን ያስቀራል በርኩሰት ጫፍ ላይም አጥፊው ይመጣል እስከ ተቀጠረበትም ፍጻሜ ድረስ መቅሰፍት በአጥፊው ላይ ይሆናል ዳንኤል ምንድነው የሚለው እርሱ ከብዙዎች ሰዎች ጋር ቃል ኪዳን ያደርጋል ነው የሚለው ማለት ከእስራኤላውያን ጋር የሚሆነው የሚያደርገው ራእዩን ያየው ዳንኤል እስራኤላዊ ነው ከእስራኤላውያን ጋር ብዙ ቃል ኪዳን ያደርጋል ለሰባት ላንድ ሱባኤ አንድ ሱባኤ ማለት ሰባት አመት ነው ሰባት አመት ድረስ ኪዳን ያደርጋል ከእስራኤላውያን ጋር ስለዚህ በዚህ በሰባት አመት ውስጥ በአውሮፓያን ዩኒየን ስር ሆኖ ነው የሚመጣ ይላሉ እና ራሱ የተማረ ሰው ነው ስማርት ጋይ ነው በሁሉ ነገር በአለም ላይ መፍትሄ የሚሰጥ ፒስ ሜከር ሆኖ ነው የሚመጣው ላላቸው ለነሱ ችግራቸው ሶልቭ ሜከር ሆኖ ነው የሚመጣው ከአረቡ ዓለም ጋራ ያገባባቸዋል በአለም ላይ ያለ ጥላቻ ሁሉ ከነሱ ላይ እንዲነሳ መቅደሳቸው ኦሬዲ እሱ ከመምጣቱ በፊት አይ ቲንክ መቅደሳቸው ሰርተው ይጨርሳሉ እንግዲህ እንደ እግዚአብሔር ቃል ስለሆነ ስለዚህ መቅደሳቸውንም እንዲያመልኩበት ካለው ከዙሪያቸው ዓለም አረቡ ዓለም ጋር ያገባባቸዋል ለዓለምም መቅሰፍቱ ረሃቡ ቸነፈሩ ለዛም በቃ እንትን ችግሮችን ሶልቭ አደርጋለሁ ብሎ ነው የሚመጣው እንደሚሉት 7 አመት የሚለው ለ7 አመት የሚለው አሁን በኢሮፒያን ዩኒየን ባለፈው እንደሰማሁት ለ4 አመት ነው የኢሮፒያን ዩኒየኑን ፕሬዚዳንት የሚመራው ለ4 አመት በየ4 አመቱ ይቀያየራሉ። አሁን ግን 7 አመት ለማድረግ ወስነዋል የሚል ሰምቻለሁ። ስለዚህ በ7 አመት የሚለው ያን እዛ ራስ ላይ ሆኖ ስለሚመጣ ነው። ራእይም እንደሚነግረን ራእይ 13:1 ላይ እንደሚነግረን ዓለም ሁሉ ነው የሚቀበለው። ራእይ 13:1 አንድ አውሬ ከባህር ሲወጣ አየው፣ 10 ቀንዶች 7 ራሶች ነበሩት፣ በቀንዶቹ ላይ 10 ዘውዶች በራሶቹ ላይም የስድብ ስም ነበረ። ከዓለም ፍጥረት ጀምሮ በታረደው በግ ሕይወት መጽሐፍ ስሞቻቸው ያልተጻፉ በምድር የሚኖሩ ሁሉ ይሰግዱለታል ይላል። ስለዚህ እነዚህም በዓለም ላይ ያሉትን ሰዎች ሁሉ ክርስቶስ ኢየሱስን የማይፈልጉት የገፉት አንቀበልም ብለው የገፉት ሁሉና አይሁዳውያኖቹንም ጨምሮ ማለት ነው እነሱ ሁሉ ይቀበሉታል፣ ፍጥረት ሁሉ ይቀበለዋል። ምክንያቱም በመጀመሪያ ሰው ነው የጥፋት ልጅ ነው፣ በኋላ ነው አውሬ የሚሆነው። ስለዚህ ሰው ነው፣ ስማርት ነው፣ አይዲያ ያለው ብዙ ነገር ማድረግ የሚችል ነው። በፖለቲካው ውስጥም ኢንቮልቭ ያደርጋል። በሙሉ በዓለም ላይ በመጣው ችግር ላይ ሁሉ መፍትሄ አለኝ ሶሉሽን አለኝ ብሎ ነው የሚመጣው እና የሚያቀርበው ሐሳብ ሁሉ ተደጋፊነትና ተቀባይነት ያገኛል። ስለዚህ ጠቅላላ ዓለምን አንድ ላይ ሩል ለማድረግ ነው የሚሞክረው። መጀመሪያ ዩሮፒያን ዩኒየን፣ አሁን እንደምታውቁት ዩሮፕ ውስጥ የምትኖሩ ሰዎች ይኸው ገንዘባችሁ እንትናችሁ ራችሁ ሁሉ ጦር የዩሮፒያን ዩኒየን ገንዘቡን አንድ አርጓል። ወደ ጦርነት ማን ነው ወታደራዊ እንትኑን አንድ እያደረገ ነው። አሁን እኔ ድሮ ጓደኞች ነበሩኝ ጣሊያን ሀገር የሚኖሩ፣ አሁን እንግሊዝ በፓስፖርታቸው የትም መግባት ይችላሉ። ድሮ እንደዛ አይቻልም ነበር አይደለም። ስለዚህ በኔሮ ውስጥ ሆኖ በዩሮፒያን ዩኒየን ውስጥ ሆኖ በአንድነት ወደዚህ ወደ ምድር ላይ ወደ ዓለምን ወደ መግዛት ወይም ዓለምን ወደ መቆጣጠር ደረጃ ይመጣል። ስለዚህ ለዚህ ትልቅ እርዳታ የሚያደርጉለት ጁሾቹ ናቸው። ታውቃላችሁ ጁሾቹ በአሁን ሰዓት በእውቀት በገንዘባቸው በብዙ ነገር የደረጁ ስለሆኑ በእነሱ ይዞ በዩሮፒያን ዩኒየን ላይ ጭንቅላት ላይ ቆሞ በ10 አገሮች ላይ ማለት ነው 10ሩን አገሮች ተጠቅሞ ዓለምን ሩል ለማድረግ ይሞክራል። ራእይ 17:13 እንደሚነግረን እነዚህ አንድ ሐሳብ አላቸው፣ ኃይላቸውንም ስልጣናቸውንም ሁሉን ነገር ስልጣናቸውንም አንድ ያደርጋሉ ይላል። ይሄንን እንዲያደርጉ በራእይ 17:17 እግዚአብሔር ሐሳቡን እንዲያደርጉ አንድም ሐሳብ እንዲሆኑ የእግዚአብሔር ቃል እስኪፈጸም ድረስ መንግስታቸው ለአውሬው እንዲሰጥ በልባቸው እግዚአብሔር ሐሳብ አግብቷል ይላል። ስለዚህ ይሄን የሚያደርገው እግዚአብሔር ራሱ ነው። ስለዚህ ልባቸው ለአውሬው እንዲሰጥ መንግስታቸውን፣ ኃይላቸውን፣ ሁሉን ነገራቸውን አስጣጥቀው ይሰጡታል ለ3 አመት ተኩል። ከ7 አመት ውስጥ የሰብ እኩሌታውን ማለት ነው 7 አመት አለ። 7 አመት ነው ቃል ኪዳኑ የሚደረገው። ነገር ግን 3 አመት ተኩሉ ላይ ማለት ቃል ኪዳን የሚያደርገው ከእስራኤላውያን ጋር ነው። ልክ ቅዱስ ሰው ሆኖ ነው የሚመጣው፣ ሃይማኖተኛ ሆኖ ነው የሚመጣው። እነሱም ወደ እግዚአብሔር እንዲቀርቡ ልክ በሚፈልጉት መንገድ ነው የሚመጣላቸው። ስለዚህ መሲህ አድርገው ይቀበሉታል፣ አዳኝ አድርገው ይቀበሉት። ትክክል ሊያሳያቸው የሚችል የተጻፈው እሱ ይመስላቸዋል ለ3 አመት ተኩል። ስለዚህ መቅደሳቸው ይጀምራል፣ መስዋዕት ማቅረብ ይጀምራሉ፣ ሁሉ ነገር እንደነበረው ይጀምርላቸዋል እና ከዓለም ሰው ከዙሪያቸው ጋርም ጸጥ ያደርጋል። ግን በዚህ ሲቹዌሽን ያው በዓለም ላይ ታላላቅ ችግሮች አሉ። ስለዚህ ይሄ ሰው ያይመቸዋል፣ ያንን ሶልቭ ሜከር ለመሆን ፒስ ሜከር ለመሆን ያይመቸዋል። በዚህ አይነት ይመጣል። ግን 3 አመት ተኩሉ ሲያልቅ ካለፈ በኋላ ዳንኤል 9:27 እንደሚነግረን ዳንኤል 9:27 እንደዚህ ይላል በሱባኤ ሙኩሌታ መስዋዕቱን ቁርባኑን ያስቀራል። ሱባኤ ሙኩሌታ ማለት ቀደም እንዳልኳችሁ ሱባኤ 7 አመት ነው። በ7 አመቱ ሙኩሌታ 3 አመት ተኩል በዛ ጊዜ ያስቀራል መስዋዕቱን። የሚያቀርቡትን የለት መስዋዕት የሰርክ መስዋዕት የሚሉትን አይሁዳውያን ይጀምራሉ ፍራታቸውን። ስለዚህ በዛ ጊዜ እነሳና 3 አመት ተኩል ላይ የሰርክ መስዋዕት እንዳያቀርቡ ይከለከላል። ዳንኤል 11:31 እንደሚለን ዳንኤል 11:31 እንደሚለን እንደዚህ ይላል ከእርሱም ጋራ ሰራዊቶችን ይቆማሉ፣ መቅደሱንም ግንቡንም ያረክሳሉ፣ የዘወትርን መስዋዕት ያስቀራሉ፣ የጥፋትን እርኩሰት ያቆማል፣ ቃል ኪዳኑንም የሚበድሉትን በማታለል ያስታል። ነገር ግን አምላካቸውን የሚያውቁ ሕዝቦች ይበረታሉ። ልክ እስራኤል የሚነቃው ሐዋርያው ጳውሎስ በሮሜ 11 እንዳለን ከድንዛዜያቸው የሚወጡበት መንገድ ይሄ ነው። በቃ ልክ መስዋዕት የሰርክ መስዋዕታቸውን አስቀርቶ አህዛብን መቅደሱን ሲያስሞላ መቅደሱን በአህዛብ ያስረግጣል። ሲል አይሁድ ይሄ ትልቅ እንትን በሽታ ነው። ስለዚህ የዛን ጊዜ አይኖቻቸው ይነቃሉ። ራሱንም እንደውም ከፍ ባል ካለው በላይ ራሱን ከፍ ያደርጋል። እኔ እግዚአብሔር ነኝ ይላቸዋል። በዚህ ጊዜ ለዚህ ነው ማቴዎስ 24 15 ላይ እንግዲህ በነብዩ በዳንኤል የተባለው የጥፋት ርኩሰት በተቀደሰ ስፍራ ቆሞ ስታዩ አንባቢው ያስተውል። ምንድን ነው የሚያስተውለው? በዚያ ጊዜ ይላል በይሁዳ ያሉ ወደ ተራሮች ይሽሹ፣ በሰገነት ያለ በቤቱ ያለውን ለመውሰድ አይውረድ፣ በእርሻ ያለ ልብሱን ይወስድ ዘንድ ወደ ኋላ አይመለስ። በዚያች ወራት ለርጉዞችና ለሚያጠቡ ወዮላቸው። ነገር ግን ሽሽታችሁ በክረምት ወይም በሰንበት እንዳይሆን ጸልዩ። በዚያ ጊዜ ከዓለም መጀመሪያ እስከ ዛሬ ድረስ ያልሆነ እንግዲህ ከቶ የማይሆን ታላቅ መከራ ይሆናል። እነዛ ቀኖች ባያጥሩ ስጋ የለበሰ ባልዳነ ነበር። ነገር ግን እነዛ ቀኖች ስለተመረጡ ሰዎች ያጥራሉ። በኋላም ስለተመረጡ ሰዎች እና ማናቸው እሱንም እናያለን። በዚያ ጊዜ ማንም እነሆ ክርስቶስ ለዚህ አለ ወይም እዚህ አለ ቢላችሁ አትመኑ። ሐሰተኛ ክርስቶሶች ሐሰተኛ ነቢያት ይነሳሉ። ቢቻላቸውስ የተመረጡ እንኳን እስኪያስቱ ድረስ ታላቅ ምልክትና ድንቅ ያሳዩ። እነሆ አስቀድሜ ነገርኳችሁ። እንግዲህ እነሆ በበል ነው ቢሏችሁ አትውጡ። እነሆ በልፍኝ ነው ቢሏችሁ አትመኑ። መብረቅ ከምስራቅ ወጥቶ እስከ ምዕራብ እንደሚታይ የሰው ልጅ መምጣት እንደዚያ ይሆናል። እኔ ከዚህ በኋላ በስውር እዚህ ነው ክርስቶስ እዚህ ነው አይባልም። ሲመጣ ሰባቱ ዓመት አልቆ ሲመጣ በታላቅ ክብር ነው የሚመጣው። ምስራቅ ከምዕራብ ወጥቶ እንደሚታይ እየታየ ነው። ዓለም ሁሉ በአንድ ጊዜ እያየው ስለሚመጣ ምንም እዛ ጋር አትሂዱ። ነገር ግን ይነግራቸዋል በነቢዩ በዳንኤል የተባለው ስታዩ የዛን ጊዜ ሽሹ። በቃ ወደ ተራራ ሽሹ፣ ወደ ይሁዳ ተራሮች ሽሹ። ሽሽታችሁ በሰንበት እንዳይሆን። ሁሉ ነገር የሚመለከተው እነሱና አይሁዳውያን ነው። በዚህ ጊዜ ታዲያ ምን አይነት ወንጌል ነው ይዘው የሚወጡት የሚሰብኩት? የመንግስት ወንጌል ያልኳቸው ለዚህ ነው። የጸጋ ወንጌልማ ያቆማል። ልክ ቤተክርስቲያን ራፕቸር ስታረግ መንፈስ ቅዱስ አብሮ ከቤተክርስቲያን ጋር ሲነ ጸጋው ዘመን ይዘጋል። ወንጌል ግን ይሰበካል። ወንጌል እኮ በዓለም ሁሉ ይሰበካል። ይሄን ማወቅ አለብን። ክርስቶስ እግዚአብሔር ራሱ አዳምና ሔዋን ሲወድቁ እንኳን ወንጌል ሰብኳል። ወንጌል ሁሉ ጊዜ ይሰበካል። ተናማን ነው ኖህ ሰብኳል፣ አብርሃም ሰብኳል፣ ሙሴ ሰብኳል፣ ሁሉም ሰብኳል። ግን የሰበኩበት መንገድ እንዴት ነው? ስለዚህ የጸጋውን ወንጌልን ማወቅ አለብን። ዛሬ የተሰበከልን ወንጌል ምን አይነት ነው? እኛስ ምን ሰብከው ወንጌል ምን አይነት ነው? ዛሬ እኮ ለዚህ ነው እኛ እኮ ፕሮቴስታንት የተባል ነው። ዛት ዋይ ወዳጆቼ ፕሮቴስት ያደረግነው ምኑን ነው? የጸጋ ወንጌል ነው ብሎ አይደለም እንዴ ሉተር ፕሮቴስት ያደረገው? ኖ የመንግስት ወንጌል አይገባም። ይሄ ሊሰበክ የሚቻለው ኪዳኑ አሁን ክርስቶስ ከሞተ በኋላ ከተነሳ በኋላ ያለው ወንጌል የጸጋ ወንጌል ነው አይደለም? በእምነት ብቻ በደሙ ብቻ በጸጋ ብቻ ብሎ ዛት ዋይ ፕሮቴስት ያደረገው። ለዚህ ነው አይደለም ፕሮቴስታንት የተባል ነው። ሲ ሰዎች እንደሱ አሁን ይቀላቀላሉ። ሁሉ ክርስቲያን ነው፣ ሁላችሁ እግዚአብሔርን የምትጠሩት ይላሉ። ኖ ሁሉ ክርስቲያን ነው፣ ግን የቱን ወንጌል ነው የተቀበለው? በምን ወንጌል ላይ ነው የቆመው? ሲ የምትሰብከው ምን አይነት ወንጌል ነው? የተቀበልከው ምን አይነት ወንጌል? የምትኖርለት ወንጌል የቱ ነው? ጥያቄ አለ። ስለዚህ እነዚህ ሰዎች ሶስት አመት ተኩሉ ሲያፍ በታላቅ ችግር ውስጥ ከሱ ጋር ቃል ኪዳናቸውን ያፈርሳሉ። በፊት የነበራቸው ክብር፣ በፊት የነበራቸው ነገር ሁሉ ዓለም ሁሉ በእነሱ ላይ ይነሳል። ዓለም ሁሉ ይጠላቸዋል። ለዚህ ነው ብዙዎች አሳልፈው ይሰጧቸዋል፣ ይጠሏቸዋል፣ ይወግሯቸዋል፣ ይደበድቧቸው ተባሉት። ራእይ ራሱ ይነግረናል። ራእይ 11:2 ላይ እንደዚህ ይላል፣ እነርሱም 42 ወር የተቀደሰችውን ከተማ ይረግጧታል። 42 ወር ማለት ያው 3 ዓመት ተኩል ማለት ነው። ማን ናቸው የሚረግጡት? እነዚህ አህዛብ የተቀደሰችው ከተማ ማለት ኢየሩሳሌም መቅደሱ ማለት ነው። ይረግጡታል አለ። ራእይ 13:5 በ42 ወር እንዲሰራ ስልጣን ተሰጠው። ለማ? ለሐሰተኛው መሲ 42 ወር እንዲሰራ ስልጣን ተሰጥቶታል። የተሰጠው ስልጣን 42 ወር ነው። ያቺ 3 ዓመት ተኩል እንዲሰራ ማለት በደንብ በአጋንንት ስፒሪት ራሱን ይዞ አውሬ ሆኖ የሚገለጠው ከ3 ዓመት ተኩል በኋላ። 3 ዓመት ተኩል በፊት ጋር ሰው ነው፣ ላይክ የጥፋት ሰው ነው። ጥፋት ነው ውስጡ፣ ሲስተሙ ጥፋት ነው፣ ወደዛ ነው የሚሄደው። ግን 3 ዓመት ተኩል ልክ መስዋዕትን አቅርቦ ነው እግዚአብሔር ነኝ ሲል ነው እርኩስ መንፈስ የሚገባበት። እዛ ጋር እንደውም ራእይ ላይ ሄዳችሁ ካጠናችሁ ይገደላል፣ ሜዲቴት ያደርጋል ክርስቶስን የሚመስል ከገድሎ ሲነሳ። ለዚህ ነው ባዲው የስጋው መንፈስ ሆኖ ነው የሚነሳው ስጋው። ለዚህ ቀጥታ ሄዶ ወደ ሰዓት ባር የሚጣለው ለዛ ነው። ከዘላለም እሱ አሁን ተነስቶ አይጣልም። ተነስቶ ነው ኦሬዲ ከሶስት አመት ተኩል ላይ የሚመጣው። ሲ ሰው ነበር ይመታል፣ ይቆስላል። ያ የቆሰለ ቁስሉ ይፈወስና እንደገና ሞተ ብለው ሲያስቡ ይነሳል፣ ያው ይሆናል። ሲ ሱንስ አይ ቲንክ ራይስ ታጠኑ ታገኙታላችሁ። ስለዚህ ይሄ እርኩስ ነው መንፈስ ውስጥ ያለ ራሱ ሊትራሊ አውሬ ሆኖ ነው ከሶስት አመት ተኩል በኋላ የሚያሳልፈው። ስለዚህ ቷና እንትኑ አላማው የግዚአብሔር ክርስቶስ መንግስት እንደሚመጣ ሺው አመት መንግስት ከፊት እንዳለ ሰይጣን ያውቃል። ስለዚህ እነዚህም ሰዎች መመስከር ያለባቸው ለዓለም መናገር አሁን የሚችሉት ያ የሚመጣ መንግስት እንዳለ በኢሳይያስ 9:6 ላይ ተነገረለት የሰላም አለቃ ይመጣል ብለው የመመስከር ግዴታ አለባቸው። ወንጌልን ይዘው ለዓለም መሄድ አለባቸው። ግን እነዚህ ሰዎች ብዙዎቹ አንገታቸው በመጋዝ እየተሰነጠቀ ማለት በሰይፍ እየተቃሉ ነው የሚሞቱት። ብዙዎቹ ይሞታሉ ከእስራኤል ግን ክርስቶስን በመቀበል ማለት ነው ወደ ክርስቶስ በመመለስ በንስሐ። ሲ እዛ ላይ መንግስት ወንጌል ንስሐ ነው። ሁልጊዜ መንግስት ወንጌል ካለ ንስሐ አለ። ስለዚህ ያለቅሳሉ፣ ንስሐ ይገባሉ እና ወደ ክርስቶስ ይመለሳሉ እና ይከፍል በራሳቸው ከፍለው ያልፋሉ ማለት ነው። ብዙዎች ይሰቃል፣ ይገደላሉ። በዚህ ጊዜ አሳያው መሲስ ራሱን ሲለውጥ ወይም ወደ አውሬነት ሲያመጣ ትልቅ ሲስተም ዓለሙን ኮንትሮል የሚያደርግበት ሲስተም አለው። ያ ሲስተሙ ምንድነው? 666 የሚል 666 ሰምታችኋል። ይሄንን በዛ ቴክኖሎጂ በሆነ መንገድ ማለት ኤሌክትሮኒክስ በሆነ መንገድ 666ን ዓለምን ኮንትሮል የሚያደርግበት መንፈስ መንገድ በግንባርና በእጆቻቸው ላይ እንዲቀበሉ ሰዎችን ማስገደድ ነው። ይሄንን አሁን እንኳን እዚህ አሜሪካን ውስጥ በጣም አዲስ አይደለም፣ በጣም ሁላችን እየሰማን የመጣለው እየተሞከረ ችብሱ ወጅ ገብቶ እየሰራ ያለ ነገር ነው። እና ወደፊት ይሄ ምንም ችግር የለበትም። እኔ እግዚአብሔር ማመሰግነው እውነት ነው የምነግራችሁ፣ ድሮ ከ20 ዓመት 30 ዓመት የነበሩ ሰዎች ወንጌልን በእምነት ይሄንን ያስተምሩት ነበረ። እውነት መጽሐፍት ማገላበጥ ትችላላችሁ። ሰዎች ይሄንን ሊትራሊ ሰብከውታል፣ እንደዚህ እያሉ ሲስ አለ በእጃችሁ በምልክት ባይገባቸው እንኳን ይሄን ሰብከውታል በእምነት። አያችሁ እግዚአብሔር ቃል እውነተኛ ነው። እኛ ባይገባን ዛሬ ባንረዳ ሁልጊዜ እውነተኛ አምላክ ነው። ሲገለጥ ደግሞ ነገሩ እየሆነ ሲሄድ እውን ነው የሚሆነው። ስለዚህ ይህን 666ን እንዲቀበሉ ያስገድዳል። መለያው እሱ ነው። እንዴት አድርጎ ይለያቸው? የመግደል ለመግደል ለማጥፋት የሚለይበት ወይም ሲስተም ውስጥ ከቶ ኮንትሮል ዓለምን ኮንትሮል የሚያደርግበት ትልቁ ሲስተሙ ይሄ ነው። ስለዚህ በራእይ 13 16 እስከ 18 እንደምናየው በራእይ 13 16 እስከ 18 ታናናሾችና ታላላቆች ባለጠጎችና ድሆች ጌቶችና ባሪያዎች ሁሉ በቀኝ እጃቸው ወይም በግንባራቸው ምልክት እንዲቀበሉ ያውሬው ስም ቁጥር ያለው ምልክት የሌለበት ማንም ሊገዛ ወይም ሊሸጥ እንዳይችል ያደርጋል። ጥበብ በዚህ አለ። አእምሮ ያለው ያውሬውን ቁጥር ይቁጠር። ቁጥሩም የሰው ቁጥር ነው። ቁጥሩም 666 ነው። አያችሁ? ይሄንን ነው የሚያደርገው ነው የሚለን። ፍጹም ይሄንን የማያደርጉትን ኮንትሮል ያደርጋቸዋል። ስለዚህ እነዚህን የማያደርጉት እስራኤላውያን ናቸው። ያውቃሉ ኦልሬዲ ዴይኖስ ልክ እዛ ጋር ይለዩታል። መስዋዕት የሰርክ መስዋዕት ሲያስቀር ራሱን እግዚአብሔር ነኝ ብሎ በመቅደሱ ላይ ሲቀመጥ ኦልሬዲ ያውቃሉ፣ ይነቃሉ ነው የሚለው ከእንቅልፋቸው። እሱን ሄዳችሁ ሮሜ 11ን በሙሉ ስታነቡ ይነግራቸዋል እንደሚነቁ፣ ከድንዛዜ አንድ ቀን እንደሚነቁ፣ ወደ ክርስቶስ እንደሚመለሱ፣ እስራኤል ሁሉ እንደሚድን አስቀድሞ ሐዋርያው ጳውሎስ ነግሮናል። ስለዚህ በማቴዎስ 24 ከ15 ጀምሮ እስከ 27 ያለው ነገር በሙሉ ይፈጸማል እዛ ላይ። ልክ ምልክቱን አንቀበልም ሲሉ ያ ሁሉ በእነሱ ላይ ለርጉዞች ለሚያጠቡ የሚለው ወደ የሚሸሹበት ጊዜ ከሱ ራሳቸውን የሚሰውሩበት ጊዜ ነው። በፍጹም ወደ በኢየሩሳሌም አካባቢ አትቀመጡ ነው ያላቸው። ሽሹ፣ በቻላችሁት መጠን ሽሹ። ስለዚህ እርጉዞች የሚያጠቡ ከባድ ነው በዚህ ዘመን። ስለዚህ እግዚአብሔር ምንድን ነው የሚያደርገው? ለዚህ ነው 144 ሺውን እነሱ ደናግሎች ናቸው፣ ወንዶች ናቸው ከሴት ጋር ያልተገናኙ ነው የሚላቸው። ስለዚህ እነዚህን ሰዎች ነው ወንጌል ዓለምን ይዘው እንዲዞሩ ወይም ወንጌል እንዲያዳርሱ የመንግስቱን ወንጌል የሚያደርጋቸው እነዛ ናቸው። ምንም ቤት የላቸው። በዚህ ላይ ይታተማሉ። መቅሰፍት እነሱን አይነካም። ከእግዚአብሔርም የሚወርድ መቅሰፍት እሱም ሊያገኛቸው አይችልም። ስለዚህ ታትመው በልዩ ኃይል ነው የሚሰብኩት። ሙሴና ኤልያስ እናያለን። ምክንያቱም ብቻቸውን ወንጌል አይሰብኩም። ሙሴና ኤልያስ ይመጡላቸዋል። ስለዚህ በራእይ 13 ከ5 እስከ 8 እንደዚህ ይላል። ራእይ 13 ከ5 ከ8 እግዚአብሔርን ለመሳደብ ስሙና ማደሪያውን በሰማይ የሚያድሩትን ሊሳደብ አፉን ከፈተ። ቅዱሳኑን ይዋጋ ዘንድ ድልም ያደርጋቸው ዘንድ ተሰጠው። በነገድና በዋገን በቋንቋ በሕዝብም ሁሉ ስልጣን ተሰጠው። ከዓለም ፍጥረት ጀምሮ በታረደው በግ በህይወት መጽሐፍ ስሞቻቸው ያልተጻፉ በምድር የሚኖር ሁሉ ይሰግዱለታል። እሳትም እንኳን ከሰማይ ወደ ምድር በሰው ፊት እስከሚያወርድ ድረስ ታላቅ ምልክቶች ማድረግ ይችላል። ሲ አሁን ከሰውነት ወደ አውሬነት ተለውጧል። እሱ ራሱን ችሎ በእርኩስ መንፈስ ሙሉ እርኩስ መንፈስ በውስጥ ሆኖ ነው የሚሰራውና ማረገው ታምር የለም። በዛ ምክንያት ይሳደባል። ማደሪያውን መሳደብ ይጀምራል። ኦብቪየስሊ ያቁያ ያሉ በቃ ማን እንደዛ አንከብክበ የተቀበሉትን በአፉ ሙሉ እግዚአብሔርን ሲሳደብ ያውታል። ስለዚህ ኢሚዲየትሊ ወደ ክርስቶስ ይመለሳሉ። ያ ያሉ ክርስቶስን ዞር ብለው ያውታል። ያን የታረደውን በግ ያን የዋህ ሆኖ ትሁት ሆኖ የመጣውን የታረደ በግ ያውታል። ምን ያህል እንደገፉት ይቅር እንዲላቸው ይለምናሉ። ወደ ክርስቶስ ይመለሳሉ። በሙላት ይመለሳሉ። ስለዚህ ነው እንደሱ ያለን ሐዋርያ ጳውሎስ እነዚህ ሰዎች አለ አሁን ውርደታቸው መውደቃቸው ለአዛብ ለኛ በረከት ሆኗል ለእናንተ ይለናል። ምዕራፍ 9 ላይ አይደለም አዛብ መነሳታቸው እነሱ ስላልተቀበሉ ለኛ የመጣው ግን ሙላታቸውስ ምን ሊሆን ይችላል ነው ያለው። በሚመለሱበት ጊዜ ምንድነው ሊሆን የሚችለው ነው የሚለው። ሲመለሱ ይዘውት የሚሄዱት የመንግስት ወንጌል ነው። የመንግስት ወንጌል ነው። ክርስቶስ ኢየሱስ አሁን በቃ የሚመጣው ንጉስ ነው ነው የሚሉት። የሚዋረድ የሚሰቀል የሚገደል አንደኛ ሞቷል ተነስቷል ታርዷል አይደለም የሚሰኩት። ይመጣል ንጉስ ይመጣል ማለት ነው። ወንጌሉ ይለው ወንጌል ነው ግርነስ ነው ይቀየራል እንጂ ሄደው ማኑ ክርስቶስን ደሙ ፈሶላቸዋል ኃጢያቱ ምናምን አይደለም የሚባለው። ይመጣል ነው የሚሉት። ንጉስ ይመጣል ይመጣል ዓለምን የሚያስተዳድር ንጉስ ይመጣል። የእግዚአብሔር ልጅ የሆነ ልጁ ክርስቶስ ይመጣል። የተወለደው መስፍን ይመጣል። የእስራኤል ንጉስ ኢየሱስ ይመጣል ነው የሚሉት። ዛስ የመንግስት ወንጌል አያችሁት። በጊዜው ሲሰበቅ የሞቀ በጊዜው በጣም የሞቀ ነው። ክርስቶስ ከመሰቀሉ በፊትም የመንግስት ወንጌል ዋዝ ጉድ ጥሩ ነበር ጥሩ ነው። ግን ክርስቶስ ከተሰቀለ በኋላ የግድ ክርስቶስን ይሸፍነው ስለማይችል ምክንያቱም የመንግስቱ ወንጌል ዛጋ አሁን መቆም አለበት። አሁን አህዛብንም የሚያምኑት እንደገና ወደ እግዚአብሔር መንግስት ለመክተት ክርስቶስ መሞት ነበረበት። በጸጋ መጣ አያችሁ። በኃጢያትን በመተው መጣ። ራሱን ለኃጢያት መስዋዕት አድርጎ መጣ። ተከፍሎ ሰዎችን ወደ መንግስት ሊከት መጣ። አሁን ግን ደሱ አይደለም ከፍሎ አይደለም ከፍለህ ነው የምትገባው። በመንግስት ወንጌል ሰው ከፍሎ የሚገባበት የመንግስት ወንጌል ይሰበካል ይሰበካል። እስራኤል ብዙዎቹ በሙላት ወደ ክርስቶስ ይመለሳሉ። ሮሜ 11 ከአንድ ጀምራችሁ እስከ 29 ድረስ አንብቡት። ጊዜ እንዳልወስድ ምክንያቱም በሮሜ ላይ ተጻፈው እንደሚመለሱ እዛ ላይ ይነግረናል። ከዛላ ዘካርያስ 4 11 ላይ መጀመሪያ ከእስራኤል ነገዶች 144,000 ከነዚህ ውስጥ ያው ብዙዎቹ ይሞታሉ ኦፍኮርስ ክርስቶስን ይቀበሉታል። ሽሽት አለ መከራ አለ እየታረዱ ደሞቻቸው እየፈሰሱ ይሞታሉ ይሄዳሉ ወደ ገነት ይገባሉ። በዚህ መሃል ግን እግዚአብሔር ከእስራኤል ነገድ 144,000 ያተማል። አሁን የሰዎች ችግር እንዴ ራሱ እስራኤላውያን እኮ 12ቱ ነገድ ሳም አንዳንድ ነገዶች እኮ ሎስት የሉም ጠፍተዋል ይላሉ። እኔ አይ ዶንት ኬር ስለዛ እግዚአብሔር ነው ያለው እግዚአብሔር ነው ያምነዋለሁ። እሱ ከጠፋበት ለኛ ጠፍተው ሊሆን ይችላል እሱ ግን አይጠፋበት። ስለዚህ ብሎ አንዳንድ ሶሉሽን ይሰጣሉ። ወ ምናልባት ይላሉ ክርስቶስ በህፃንነቱ ሄሮድስ ከገደላቸው ህፃናት እግዚአብሔር እነሱ ሴቭ አድርጎ ያመጣቸዋል ከእያንዳንዱ ነገር ተገለ ይሆናል ይላሉ። እዛት 144,000 ያክላሉ። እዛ ጋ ማቴዎስ ወንጌል 2,000 ነው የሚላቸው። አንዳንዶች ደግሞ የለም ሙሴ በሚወለድበት ጊዜ በእስራኤላውያን ግብፃውያን ብዙ ህፃናት ጥለዋል ይላሉ። ከየነገዱ ኦፍኮርስ ይመስላል ከጣሏቸው የነገድ እግዚአብሔር ሴቭ ያረጋቸዋሉ። ስለዚህ ቄልም ሙታን ይነሳሉ ወይ እነዚህ አጥንቶች ሰው መሆን ይችላል ወይ ብሎታል። ይችላል ሙታን ማስነሳት ይችላል ይላል። ዋን ወይ አናዘር ወይ እኔ ምንም እሱ ውስጥ አልገባም ወዳጆች። ይሄ ነው ብያላችሁ ግን አምናለሁ 144,000 እስራኤል ነገዶች ይመጣሉ ዛሉ። በየትኛውም መንገድ እግዚአብሔር ያመጣቸዋል። በራእይ 7 ከ3 እስከ 4 እንደዚህ ይላል። ራእይ 7 ከ3 እስከ 4 እንደዚህ ይላል። ያምላካችን ባሪያዎች ግንባራቸውን እስክናተማቸው ድረስ ምድር ቢሆን ወይም ባህር ወይም ዛፎችን አትጉዱ። የታተሙት ቁጥር ሰማሁ ከእስራኤል ልጆች ነገድ የታተሙት 144,000 ነበሩ ይላል። 144,000 ግን ያ ከመሆኑ በፊት አለ አግደው የእግዚአብሔር ዘንድ የሚወርደው ቁጣ ይታገድልኝ ይያዝ ቆይ እናተማቸው መጀመሪያ ሄ እንትኑ አካሄዱ እሱ እስራኤል የእስራኤልን ህዝቦች እግዚአብሔርን ህዝቦች ሲያጠቃ ሲያዋርድ ሲገል ሲያርድ ይቆያል። ከዛ በመሐከል 144000 እስኪታተሙ ነው ገደብ የሚያዘለት። ለክ 144000 ከታተሙ በኋላ ግን መውረድ ይጀምራል። በተለይ ነም ይሄን 66 የተቀበሉትን የሚያጠቃ የሚገል መቅሰፍት መውረድ ይጀምራል። ግን 144000 እዛ ጋር ሄድ መጀመሪያ። እነዚህ 144000 ይታተማሉ። ለክኛውን በመንፈስ ቅዱስ ታተመናል። ወዳጆቹ ይሄን አስቡት። ክርስቶስ ኢየሱስ እንደ ግላ ዳኛችን ስንቀበል ለዚህ ነው በቅዱሱ መንፈስ ታተማችሁ ሚለን። ከዚህ በኋላ ሰይጣን ለዘላለም አያገኘን። በምድር ላይ አው መከራ አለብን፣ አው እንሰቃያለን፣ አው እንታመማለን፣ አው እንቸገራለን፣ አው ግን ሰይጣን ለዘላለም አያገኝህም አያገኝሽም ወንድሜና እህቴ። ኦሬዲ በቅዱስ መንፈስ የታተመን የእግዚአብሔር መንግስተ ሰማይ የሚያቀን መላእክቶች ቁን ሰይጣንም እንኳን ያውቀናል። አያችሁ? ስለዚህ እነዚህ ሰዎች ደግሞ ከነዚህ ከእስራኤል ነገድ 144000 ከእያንዳንዱ የእስራኤል ነገድ 12000 ማለት ነው ተመርጠው 144000 የወንጌል የመንግስት ወንጌል ሰባኪዎች ናቸው። ራእይ 14:1 አየሁ እነሆ በጉ በጽዮን ተራራ ቆሞ ነበር፣ ከርሱ ጋርም ስሙንና ያባቱን ስም በግንባራቸው የተጻፈላቸው 144000 ነበሩ ይላል። ከበጉ ጋራ ከሱ ጋር ቆሙ በግንባሮቻቸውና በነሱ ላይ የተጻፈ ያባቱን ስም በግንባራቸው ላይ የተጻፈ 144000 ነበሩ። እዚህ ማህተሙ እንግዲህ ማለት ሜቢ የኢየሱስ ስም ነው ማለት ነው። በግንባራቸው ላይ ታትሟል ስሙ የኢየሱስ ስም ነው። ስለዚህ ማንንም ሊነካቸው አይ ኢየሱስ 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 ነው የሚሉት። ሲም ምስክርነታቸው ኢየሱስ ኢየሱስ ነው። ግን ምን ይሞታል አይደለም ሞቷል ማለት ይመጣል። ገዢ ነው ዓለምን ሁሉ ይገዛል ይመጣል የሚሉ መልክተኞች ናቸው። ወንጌሉ የመንግስት ወንጌል ይሆናል። ምድር አለፈልሽ ይባላል። ምድር አለፈልሽ ይላሉ። ትመጥ ይመጣል ይሻል አይዞሽ ይላሉ። በእነዚህ ሰዎች ከተመረጡ በኋላ መጽሐፍ ቅዱስ እንደሚለው ዘካርያስ ምዕራፍ 4 ከ11 እስከ 14 ላይ እንደዚህ ይላል። ዘካርያስ ምዕራፍ 4 ከ11 እስከ 14 በምድር ሁሉ ጌታ አጠገብ የቆሙ ሁለት የተቀቡ እነዚህ ማን ናቸው አልኩኝ። እነዚህ ሁለት የወይራ ዛፎች ምንድን ናቸው አልኩ። እነርሱም በምድር ሁሉ ጌታ አጠገብ የቆሙ ሁለት የተቀቡ እነዚህ ናቸው አለኝ ይላል። ስለዚህ ራእይ ምን ይነግራል ስለ እነዚህ ስለ ተቀቡ? ራእይ 11 3 እስከ 6 እንደዚህ ይላል። ራእይ 11 ከ3 እስከ 6 ከሁለቱ ምስክሮቼ ማቅ ለብሰው 1260 ቀን ትንቢት ሊናገሩ እሰጣለሁ። ማንም ሊጎዳቸው ቢወድ እሳት ካፋቸው ይወጣል፣ ጠላቶቻቸውን ይበላል። ማንም ሊጎዳቸው ቢወድ እንዲሁ ሊገደል ይገባዋል። እነዚህ ትንቢት የሚናገሩበት ወራት ዝናብ እንዳይዘንብ ሰማይ ሊዘጉ ስልጣን አላቸው። ውሆችን ወደ ደም ሊለውጡ በሚፈልጉበት ጊዜ ሁሉ መቅሰፍትን ሁሉ ምድር ሊመቱ ስልጣን አላቸው። እነዚህ ሁለት ወራዎች የሚላቸው እንግዲህ በእግዚአብሔር ፊት የሚቆም የሚላቸው ሁለት ወራዎች እነማን ናቸው ብሎ ራሱ ዘካርያስም ነግሮናል። ዘራኢም እነዚህ ሁለት ወራዎች ናቸው የሚመጡት ብሎ አትሊስት ፍንጭ ሰጥቶናል። በፍንጩ መሰረት የሚመስለው ሙሴና ኤልያስ ነው የሚመስሉት። አንዳንድ ሰዎች ሄኖክ ነው ሞትን ስላላየ ሄኖክና ኤልያስ ሊሆኑ ይችላሉ፣ ሞትን ስላላዩ ሞትንም በዛው እንዲያዩ ይመጣሉ። አይ ዶንት ኖ። እኔ ግን የሚመስለኝ ሙሴና ኤልያስ ነው የሚመስሉኝ። ስለዚህ ሙሴና ኤልያስ ይመጣሉ ለ1260 ቀን። ያ ማለት በሴም 42 ወር 3 አመት ተኩል ማለት ነው። ስለዚህ 3 አመት ተኩል በምድር ላይ ወንጌል ማለት የመንግስትን ወንጌል የሚሰብኩ በድንቅና በተአምር ከ144000 ጋር ሆኖ ዓለምን በሙሉ በመዞር የሚያስፈልገውን ተአምር በማድረግ ለዓለም ወንጌል ይሰብካሉ። ታዲያ ዓለም ይቀበላቸዋል ይጠላቸዋል። ያቺ ዓለም በክፋት ነው የተያዘው። አሁንም ክርስቶስን እንደጠላ ክርስቶስን እንደነገፋ አሁንም እንኳን የክርስቶስ የሆኑትን አሁን በቀደም አይ ነበር ቻይና ሀገር ውስጥ እንዴት ክርስቲያኖች እንደሚሰቃዩ በፍጹም አሉ። ኮሙኒስት አገር ውስጥ ክርስቶስ እግዚአብሔር ብላችሁ መስበክ አትችሉም ይላሉ። እንግዲህ ኮሙኒዝም ማለት እኩልነት አይደለም፣ የሰው ሰብአዊ መብት መጠበቅ ነው። ግን ሰብአዊ መብት ምንድነው? ሰው የሚፈልገው ማምለክ አልቻለ እንደዛ ያደርጋሉ። ስለዚህ እነዚህ በዓለም ላይ የሚኖሩ ሰዎች ይሄንን እንኳን ይያዩ ድንቅ ተአምራትን እንኳን ይያዩ ስቲል እግዚአብሔርን ለመቀበል ልባቸው አይከፈትም። አስገራሚው ነገር ግን እግዚአብሔር ደግ ነው። ዝም ብሎ አይፈርድም፣ ፍርድ አይሰጥም ዝም ብሎ። ስለዚህ ነው ድል የሚሰጠው። ስለዚህ እነዚህ ሰዎች በዚህ አይነት መልክ ወንጌልን ይሰብካሉ ለ42 ወር። 42 ወር ሲፈጸም ማለት 3 አመት ተኩሉ ሲያልቅ 144 ሺህ መሆኑ እነዚህ 3 አመት ተኩሉን ነው እንግዲህ ወንጌልን ማለት የመንግስት ወንጌል የሚሳቁት። ከዛ ራእይ 11 ከ7 እስከ 12 ራእይ 11 7 እስከ 12 እንደዚህ ይላል። ምስክርነታቸውን ከፈጸሙ በኋላ ከጥልቁ የሚወጣው ሌላ አውሬ ወጋቸዋል፣ ያሸንፋቸዋል፣ ይገላቸዋል። በድናቸው በታላቅ ከተማ አደባባይ ይተኛል። እርሷም በመንፈሳዊ ምሳሌ ሰዶም ግብጽ በተባለች ደግሞ ጌታቸው የተሰቀለባት ናት። ከወገኖችና ከነገዶች ከቋንቋም ከአህዛብ የሚሆኑ ሰዎች 3 ቀን ተኩል በድናቸውን ይመለከታሉ። በድናቸው ወደ መቃብር ሊገባ አይፈቅዱም። እነዚያ ሁሉ ነቢያቱ በምድር በሚኖሩት ስላሰቃዩ በምድር የሚኖሩት በእነርሱ ላይ ደስ ይላቸዋል፣ በደስታም ይኖራሉ፣ እርስ በርሳቸውም ስጦታ ይሰጣጣሉ። ከሶስት ቀን ተኩል በኋላ ከእግዚአብሔር የወጣ ህይወት መንፈስ ገባባቸው፣ በእግሮቻቸውም ቆሙ፣ ታላቅ ፍርሃት በሚመለከቷቸው ላይ ወደቀ። በሰማይ ወደዚህ ውጡ የሚላቸው ታላቅ ድምፅ ሰሙ፣ ጠላቶቻቸውም እየተመለከቷቸው ወደ ሰማይ በደመና ወጡ ይላል። እንግዲህ እነዚህ ሰዎች 3 አመት ተኩሉን የመንግስት ወንጌል ከሰበኩ በኋላ በትልቅ ድንቅ ታምራትን እያደረጉ ከሰማይ እሳት ማውረድ ይችላሉ፣ ውሃውን ወደ ደም መለወጥ ይችላሉ። ሁሉን እግዚአብሔር ልክ እንደ ብሉይ ኪዳን ዘመን ማለት ነው በእሳት አምድ በሌሊት አምድ በሚያስፈልግ መና ከሰማይ ማውረድ ይችላሉ። ሲስተሙ አያስፈልጋቸውም፣ መግዛት መሸጥ መለወጥ አያስፈልጋቸውም። እነዚህ ሁለት ወይራዎች ከነሱ ጋር ስላሉ በድንቅ አብረዋቸው ወንጌልን እስከ ዓለም መጨረሻ ድረስ የመንግስት ወንጌል እሱም የሚለን እንደዛ ነው። ራእይም ያለው የመንግስት ወንጌል ይሰብካሉ። ከዛ በኋላ የመጨረሻው ወንጌል የሚል አለ። መላእክቱ ሰበኩት የሚለው የመጨረሻው ወንጌል ነው የሚለው። ስለዚህ እነዚህ ሰዎች በእንደዚህ አይነት መልክ ይገደላሉ። ስለዚህ በሚገደሉበት ጊዜ ለሶስት ቀን ተኩል ሬሳቸው በምድር ላይ ይተኛል። በዓለም ታላቅ ደስታ ልክ እንደ ክርስማስ ስጦታ መለዋወጥ ይጀምራሉ። ለምን? በቃ እነሱ ከሞቱ አረፍን፣ ከዚህ በኋላ እኛ እሱን እያመለክን አብረን በቃ እንኖራለን የሚል ተስፋ የሚናገሩት ነገር ሞተ ማለት ነው። ንጉስ ይመጣል አይደለም ይሏቸው፣ ጌታ ይገለጣል አይደለም ይሏቸው፣ ሞተ ማለት ነው። ስለዚህ የዓለም ህዝብ ሁሉ በታላቅ ደስታ ስጦታ መለዋወጥ ይጀምራል። ግን ምንም ሳይቆይ ከሰማይ ታላቅ ድምጽ ይሰማል። ከሶስት ቀን ተኩል በኋላ ሬሳቸው እንደገና ይነሳል። ወደዚህ ውጡ ይባላሉ እያዩቸው። ይህን መቼስ አሁን ኢንተርኔት ፍላት ዓለምን ፍላት ስላደረጋት አሁን ጥያቄና መልስ የለም። ድሮ እንኳ እንዴት ዓለም ሊያያቸው ይችላል ነበር? አያችሁ፣ ይሄ እንኳኑ እያለ ሰዎች ይሰብኩት ነበር። አሜዚንግሊ ዓለም እንዴት ሊያይ ይችላል ወይጉ ተብሎ በቃ በቃ እንዲሁ በእምነት ይቀበሉት ነበር። አሁን ምንም ችግር የለም፣ ኢንተርኔቱ አይደለም። ዛሬ ዓለም ፍላት ሆናለች። በዓለም ህዝብ ሁሉ ያየዋል፣ በኢንተርኔት ኮንትሮል ያደርጋቸዋል። እኔ ባለፈው 2050 ኢትዮጵያ ሲሄድ በጣም የገረመኝ ነገር ልንገራችሁ። የእህቴ ልጅ እንትን በጎንደር ዩኒቨርሲቲ ነው የሚማረው እና አላቀውም ሲወለድም እዚህ ነኛ እና ሊያው ስቲ ለወቀው እዛ ነው ሲሉኝ፣ አይ እዚህ መጥቼማ አልመለስም እንሂድ ብዬ ቱር ይዣቸው ሄድኩኝ። እና ስንሄድ በጣም የሚገርም ነገር የገጠመኝ በእያንዳንዱ ደሳሳ ጎጆ በቃ ትንሽ ቤት ውስጥ ዲሽ አለ። ዲሽ የሌለበት ቤት ስልክ የሌለው ሰው አታዩ። እውነት ነው የምነግራችሁ። ይሄ እኮ በኢትዮጵያ ብቻ አይደለም፣ በዓለም ዙሪያ እንደዛ ነው። እንደዚህ እስቲ አንዳንድ እንትን ጥናታዊ ሙቪዎች ፊልሞች ተመልከቱ። እዛ ላይ እንኳን እነዚህ በጃንግል ውስጥ የሚኖሩት ሁሉ ነው ስልክ ያላቸው። እንዴት ሲስተሙ በአንድ ጊዜ እንዴት እንደሆነ ተመልከቱ። ሲስተሙ በደንብ አድርጎ እሱን እያደራጀው ለእሱ እንደሚሰራ ነው እየተሰራለት ያለው። በአንድ ጊዜ ማየት ይችላሉ። በኢንተርኔት ሁሉም በአንድ ጊዜ ያዩታል። ግን እያዩቸው ከሰማይ ድምፅ ሲመጣ ሙታኑ ህይወት ይዘራሉ። ህይወት ዘርተው ወደ ሰማይ ኑ ሲባሉ ድምፅ እየተሰማ ከፍ ከፍ እያሉ ሄዱ። ባዩት ላይ ሁሉ ፍርሃት ወደቀባቸው። ምልክቱን 666ን የሚቀበሉ ሰዎች ምንድን ነው ውጣቸው እድላቸው ነው። በራእይ 6:9-11 አሁን ይጀምራል ማለት ነው። በእነዚህ 666ን አልቀበልም ባሉት በእስራኤላዎች ላይ የነበረ መከራ እዚህ ጋር ፍጻሜ ያገኛል፣ እልባት ያገኛል። ለሁሉ ገደብ አለው ብላለች ሊሊ። ገደብ አለው፣ እውነት ነው። እግዚአብሔር ይመስገን። ስለዚህ አሁን ደግሞ ይጀምራል። 666 የተቀበሉትን ይጀምራል። ራእይ 6:9-11 ስለ እግዚአብሔር ቃልና ስለ ጠበቁት ምስክርነት የታረዱትን ሰዎች ነፍስ ከመሰዊያው በታች አየሁ። በታላቅም ድምፅ እየጮሁ ቅዱስ እውነተኛ ጌታ ሆይ እስከ መቼ ድረስ አትፈርድልንም? ደማችንም በምድር ላይ በሚኖሩ ሰዎች እስከ መቼ አትበቀልም? አሉ። ለእያንዳንዳቸው ነጭ ልብስ ተሰጣቸው። እንደ እነርሱም ደግሞ ይገደሉ ዘንድ ያላቸው ባሪያዎች ባልንጀሮቻቸው ወደ ወንድሞቻቸው ቁጥር እስኪፈጸም ድረስ ገና ጥቂት ዘመን እንዲቆዩ ተባለላቸው ይላል። እንግዲህ ይሄ ከዛ በፊት ልክ 144,000 ከመስራታቸው በፊት የተገደሉ እስራኤል ወንድሞቻቸው ናቸው ይህን የሚጠይቁት። እና አረፉ ሶኬ ረፉ ተብለዋል። አሁን በራእይ 14:21 ላይ ራእይ 14:21 የእግዚአብሔር ትእዛዝ የሚጠብቁ የኢየሱስን በማመን የሚጸኑ ቅዱሳን ትዕግስታቸው በዚህ ነው። ከሰማይም ከእንግዲህ ወዲህ በጌታ የሚሞቱ ብፁዓን ናቸው፣ መንፈስ አዎ በድካማቸው ያርፉ ዘንድ ስራቸው ይከተላቸዋል ይላል ብለ ጻፍ የሚል ድምፅ ሰማሁ ይላል። ስራቸው አያችሁ፣ የመንግስት ወንጌል ሁልጊዜ ስራ አለው። ስራቸው ይከተላቸዋል። ዳንኤል 7:21-22 እንደዚህ ይላል። ዳንኤል 7 እነሆ ያ ቀንድ ከቅዱሳኑ ጋር ሲዋጋ አየሁት ይላል። ያ ቀንድ ማለት ያ ሐሰተኛ መሲህ ነው። ልክ በራእይ ላይ ያየነው በሰባት በአስሩ ቀንዶች ላይ የሚመጣው ያ ቀንድ ቅዱሳን ሲዋጋ አየሁት። ቅዱሳኑን ተዋጋ፣ አሸነፋቸው። ነገር ግን እግዚአብሔር የሞቱትን በህይወት ለውጦ ወደሱ እንዲመጡ አደረጋቸው። በዳንኤል 7:25ም ዳንኤል 7:25 በልዑል ላይ ቃልን ይናገራል፣ የልዑልንም ቅዱሳን ይሰባብራል፣ ዘመናትና ህግን ይለውጥ ዘንድ እስከ ዘመንና እስከ ዘመናት እስከ ዘመን እኩሌታ ድረስ በእጁ ይሰጣሉ። እስከ ዘመን 1፣ እስከ ዘመናት 2፣ እስከ ዘመን እኩሌታ ማለት ሀፍ ነው። ስለዚህ 3 ዓመት ተኩል ማለት ነው። 3 ዓመት ተኩል በእጁ ይሰጣል። ዓለም በእጁ ትሰጣለች ማለት ሊትራሊ ማለት ነው፣ ይሰጣል። ስለዚህ ታላቅ የመከራ ዘመን እነዚህ ሰዎች ወደ ሰማይ ከወጡ በኋላ ማለት ነው፣ ሁለቱ ወይራዎች ወደ ሰማይ ውጡ ከተባሉ በኋላ ታላቅ የመከራ ዘመን ምድር ላይ ይጀምራል። ዘ ግሬት በጣም ትልቁ የመከራ የመጨረሻው ጽዋ ማለት ነው። ሰባቱ ጽዋዎች የሚፈቱበት ያ ጊዜ ነው። ስለዚህ ምልክት በእጆቻቸው ወይም በግንባሮቻቸው የተቀበሉትን በሙሉ የሚመለከት ይሆናል። ምልክቱን በእጆቻቸው ወይም በግንባራቸው ላይ ለተቀበሉት ማለት ነው። እንደዚህ ይላል፣ ለአውሬውና ለምስሉ የሚሰግዱ በግንባሩ ወይም በእጁ ራእይ 14:9-11 ብያለሁ። ለአውሬውና ለምስሉ ይሰግዱ በግንባራቸው ወይም በእጃቸው ምልክትን የሚቀበሉ ቢኖሩ እነርሱ ደግሞ ቁጣው ጽዋ ሳይቀላቀል ከተዘጋጀው ከእግዚአብሔር ቁጣ የወይን ጠጅ ይጠጣሉ። በቅዱሳን መላእክትና በበጉ ፊትም በእሳትና በዲን ይሰቃያሉ። የስቃያቸውም ጢስ ለዘላለም እስከ ዘላለም ድረስ ይወጣል። ለአውሬውና ለምስሉ የሚሰግዱ በስሙም ምልክት የሚቀበሉ ሁሉ ቀንና ሌሊት ረፍት የላቸውም ይላል። ስለዚህ ለአውሬውና ለምስሉ የሚሰግዱ የመጀመሪያ ቁጣ ይወርዳል። ቁጣው ትልቁ ችግር፣ ለምስሉ ለአውሬው የሚሰግዱ ሰዎች ደህንነትን ማግኘት አይችሉም። ስፒሪት ስለሆነ የሚገባባቸው፣ ክፉ መንፈስ ስለሆነ የሚገባባቸው፣ ስለዚህ ቁጣ ነው የሚጠብቃቸው። በዛ ሰዓት ላቅ በራእይ 11:13 ላይም በዚያ ሰዓት ታላቅ የምድር መናወጥ ሆነ ይላል። ማለት ልክ በዛ ሰዓት ማለት እዛ ላይ ሄዳችሁ ታነቡት፣ ሁለቱ ወይራዎች ልክ ኑ ተብለው ሲሄዱ ከወጡ በኋላ ነው። በዛ ሰዓት ከዛ በኋላ ማለት ነው ትልቅ የምድር መናወጥ በሰማይና በምድር ላይ ሆነ። ከተማይቱም 1/10 ወደቀ። በመናወጥም 7,000 ሰዎች ተገደሉ። የቀሩትም ፍርሃት ያዛቸው፣ ለሰማዩም አምላክ ክብርን ሰጡ ይላል። ከዛ በኋላ የአርማጌዶን ጦርነት የሚባል ነው የሚመጣው። ልክ ይሄ ከሆነ በኋላ ክርስቶስ ኢየሱስ በክብር ዓለም አይን ሁሉ እያየው ይመጣል። ሲመጣ በታላቅ ውጊያ ማለት ነው አርማጌዶን ጦርነት ላይ የሚቀርበው የዛን ጊዜ ነው። ምክንያቱም ሐሰተኛው መሲህ አስተባብሮ ነገስታትን፣ ዓለምን፣ ፍጥረትን፣ ቋንቋ፣ በነገድ በቋንቋ ሁሉ አስተባብሮ ክርስቶስን ለመውጋት ይዘራጃል። ክርስቶስም በታላቅ ኃይል ይመጣል። ማቴዎስ 24:30 ላይ የሚለው እሱን ነው። ማቴዎስ ምዕራፍ 24:30 እንደሱ ይላል። እስከ 31 ድረስ የሰማይ ኃይላትን ይናወጣሉ። በዚያ ጊዜ የሰው ልጅ ምልክት በሰማይ ይታያል። በዚያ ጊዜ የምድር ወገኖች ሁሉ ዋይ ዋይ ይላሉ። የሰው ልጅም በኃይልና በብዙ ክብር በሰማይ ደመና ሲመጣ ያዩታል። መላእክቱም ከታላቅ መለከት ድምጽ ጋር ይልካቸዋል። ከሰማይም ዳርቻ እስከ ዳርቻ ከአራቱ ነፋስ ለእርሱ የተመረጡትን ይሰበስባሉ። የሚሆነው ነገር ክርስቶስ ኢየሱስ በሰማይ ታላቅ መናወጥ ይሆናል። በዚያም ምልክት ይታያል። ክርስቶስ ኢየሱስ በታላቅ ኃይል እዛ ላይ ማየት ይችላላችሁ። እዚህ የምድር ወገን ሁሉ ዋይ ዋይ ይላሉ። እነዚህ በክፉ ተይዘው ያሉ ሰዎች ናቸው ዋይ ዋይ የሚሉለት። የዛን ጊዜ ይላል የሰው ልጅ በብዙ ክብር በሰማይ ደመና ሲመጣ ያዩታል። መላእክት ደግሞ ስራቸው እነዛ የተመረጡት ማለት 144,000 ቁጣው ከመወረዱ በፊት 144,000 ፒክ ያደርጓቸዋል። ሲቀኑ ያጠረው ለነሱ ነው፣ ለተመረጡት የተባለው ለዛ ነው። ቀኒቷና ሰዓቷ ያጠረችው ለዛ ነው። ስለዚህ እነዚህ የተመረጡትን መላእክት ይሰበስቧቸዋል። የአርማጌዶን ጦርነት ይቀጥላል። ራኤ 14:14 ሊትራሊ ከክርስቶስ ጋር አስተኛው መሲህ ያው መንፈስ ነው አውሬ ነው መዋጋት ይጀምራል ማለት ነው። ስለዚህ በራኤ 14:14 ምልክትን ያደረጉ ያጋንንት መናፍስት ናቸው በታላቁም ሁሉም በሚገዛ በእግዚአብሔር ቀን ወደሚሆን ጦርነት እንዲያስከትቷቸው ወደ ዓለም ሁሉ ነገስታት ይወጣሉ። በብራይስጥም አርማጌዶን ወደሚባል ስፍራ ያስከትቷቸዋል። ጦርነት እንዲወጡ ያስከትቷቸዋል። ዓለማትን በሙሉ ያሉት ነገስታት ከክርስቶስ ጋር አለ እንዲዋጋ እንትን ነው የሚመስለው አይደለም? እስቲ ወደፊት እናያለን። እንግዲህ ያስከትቷቸዋል። ስለዚህ ራኤ 17:4 ላይ ራኤ 17:4 እነዚህ በጉን ይዋጋሉ። በጉም የጌቶች ጌታ የነገስታት ውስጥ ስለሆነ ድል ይነሳቸዋል። ከርሱም ጋር ያሉ የተጠሩና የተመረጡ የታመኑም ደግሞ ድል ይነሳሉ። እዛ ጋ ነው አብረን እንመጣለን ምንለው ለዚህ ነው። የተጠሩ አሉ፣ የተመረጡ አሉ፣ የታመኑ አሉ። ስለዚህ እነዚህ አብረን ነው የምንመጣው። አብረን ከክርስቶስ ጋር ድል እንነሳለን። የተመረጡት 144,000 አሉ፣ የተጠራ ነው እኛ ነን፣ የታመኑት ደግሞ እነዚህ በምድር ላይ ያሉ በእስራኤል ህዝቦች ማለት በመጋዝ ወይም በአንገታቸው ተቀልቶ ያለፉት ማለት ናቸው። ራኤ 16:16 እስከ 17 ራያ 16 16 17 ተራሮችና አለቶች በላያችን ውደቁ፣ በዙፋኑ ከተቀመጠው ፊት ከበጉ ቁጣ ሰውሩን፣ ታላቁ የቁጣ ቀን መጥቷልና ማንስ ሊቆማል ይችላል ይላሉ። ታላቁ የቁጣ እኛ ለቁጣ አልመረጠንም ያለን ሐዋርያው ለዚህ ነው። ያ ቀን የቁጣ ቀን ይባላል። ለምን? ከእግዚአብሔር ዘንድ የሚኖር። ስለዚህ ራእይን ማንበብ ትችላላችሁ። በሙሉ ሰባቱ መቅሰፍ በራያ 16 ከ1 እስከ 14 አንብቡት። ራይ 16 ከ1 እስከ 14 ታላላቅ መቅሰፍቶች በመድር ላይ ይወድቃሉ። አንድ ሲሶን ከውሃ ሲሶን ይያለ ያንዳንዱን ነገር የሚመለከት ቁጣ ከሰማይ ይወርዳል። ራይ 16:6 ላይ ራይ 16:6 የቅዱሳንና የነቢያት ደም ስላፈሰሱ ደምን ደግሞ አጠጣቸው የሚገባቸው ነውና ብሎ ሲናገር ሰማሁት። የቅዱሳንን ደም ስላፈሰሱ እነሱም ይሄ የሚገባቸው ነውና ብሎ ሲናገር ሰማሁት ይላል። ከዛ በኋላ ምንድነው የሚሆነው? ራይ 19 ከ11 እስከ 12 ከእስራኤል 19 ከ11 12 እንደዚህ ይላል። አይም ተከፍቶ አየው፣ እነሆ በአምባ ላይ ፈረስ የተቀመጠበት የታመነ እውነተኛ ይባላል፣ በጽድቅ ይፈርዳል ይዋጋል። አይኖቹ እንደ እሳት ነበልባል ናቸው፣ በራሱ ላይ ብዙ ዘውዶች አሉ። ከርሱ በቀር አንድ እንኳን የማያውቅ የተጻፈበት ስም አለው። በደም የተረጨ ልብሱን ተጎናጽፏል፣ ስሙም የእግዚአብሔር ቃል ተብሏል። በሰማይ ያሉ ጭፍሮች ነጭና ጥሩር ቀጭን ተልባ እግር ለብሰው በአምባ ፈረሶች ላይ ተቀምጠው ይከተሉታል። ይሄንንም መተርጎም እንችላለን። ነጭ ተልባ እግር የሚለብሱ ቅዱሳን ናቸው። የቅዱሳን ስራ ነው። ስለዚህ ቅዱሳን እኛንን ማለት ነው። አህዛብን ይመታ ዘንድ ስለታም ሰይፍ ካፉ ይወጣል፣ እርሱም በብረት በትር ይገዛቸዋል። እርሱ የሁሉን የሚገዛ የእግዚአብሔር ብርቱ ቁጣ የወይን መጥመቂያ ይረግጣል። በልብሱና በጭኑ ጣፈ የነገስታት ንጉስ የጌቶች ጌታ የሚል ስም አለው። አንድም መልአክ በፀሐይ ውስጥ ቆሞ አየሁ። በሰማይ መካከል የሚበሩ ወፎች ሁሉ መታቸው የነገስታትን ስጋና የሻለቆችን ስጋ፣ የብርቶችን ስጋ፣ የፈረሶችና የታናናሾችን ታላላቆችንም ሁሉ ስጋ እንድትበሉ ወደ ታላቁ ወደ እግዚአብሔር ራት ተከማቹ ብሎ በታላቅ ድምጽ ጮኸ። በፈረሱም የተቀመጠውን ጭፍራዎች ይወጉ ዘንድ አውሬውና የምድር ነገስታት ጭፍራዎች ተከማችተው አየሁ። አውሬውም ተያዘ፣ በእርሱ ፊትም ታምራት እያደረገ የአውሬውን ምልክት እየተቀበሉትን ለምስሉም የሰገዱትን ያሳተው ነቢይ ከእርሱ ጋር ተያዙ። ሁለቱም በሕይወት በዲን ወደሚቃጠል ወደ እሳት ባህር ተጣሉ። የቀሩትም በፈረስ ላይ ከተቀመጠው ካፉ በሚወጣው ሰይፍ ተገደሉ። ወፎች ሁሉ ከስጋቸው ጠገቡ። የአርማጌዶኑ ጦርነት የሚጠናቀቀው በኢየሱስ ክርስቶስ አሸናፊነት ነው። ኢየሱስ ጌታ ነው። ጌታ ነው። በአርማጌዶን ጦርነት ይጠናቀቃል በክርስቶስ ኢየሱስ አሸናፊነት። የዓለም ታሪክ ጠቅላላ በዚህ ምድር ላይ ያለ የሰይጣን ስራ ሁሉ የሚፈርስበት የአርማጌዶን ዶኑ ጦርነት ነው። ከዛ በኋላ ለአንድ ሺህ አመት ሚሊኒየም እዚህ ጋር ቆምና የአንድ ሺህ አመት what happened ከዛስ በኋላ ከሰይጣን ከታሰረ አስሊያው መሲም ከነ ነብዩ ወደ ሰዓት ማህር ከተገቡ በኋላስ ምንድነው የሚሆነው? ክርስቶስ ምንድነው የሚያደርገው? በዚህ ምድር ላይ ምን ለሀፕን ሊያደርግ ይችላል? እናያለን ኔክስት ዊክ እንደ ጌታ ፈቃድ። የእግዚአብሔር ስም ብሩክ ይሁን። ኔክስት ዊክ እሱንም ይዤ እንደገና በአንድ ሺህ ዓመት ምን ይሆናል በምድር ላይ? ያቺ በጣም ደስ ብሎኝ የምናገረው ነው። ከዚህ በኋላ ምንም እንትን የለብኝም እስካሁን ትላለኝ። እኔም ቴንሽን ውስጥ ነኝ ግን ያ አንድ ሺህ ዓመት በጣም የደስታ ዓመት የሰላም ዓመት ነው እና ክርስቶስ የሚገዛበት ዓመት ነው እና ምድር ራሷ እየቀተተች የምትጠብቅበት ዓመት ስለሆነ እሱ የሚቀጥለው ጊዜ እንደ ጌታ ፈቃድ ኔክስት ዊክ እሱንና የዚህን ትምህርት መጨረሻ አድርጋለን። እንደውም ጊዜ ካለን ጥያቄዎችንም እንትና አድርጋለን። የጌታ ስም ብሩክ ይሁን። ጸልዬ ልጨርስ ወዳጆቼ። እሺ ጌታ ሆይ እናመሰግናለን። ክብርን ሁሉ ጠቅልለህ ውሰድ። ጌታ ሆይ እናመሰግናለን፣ እንወድሃለን። ጌታ አንተ ታላቅ ነህ። እግዚአብሔር አንተ ታላቅ አምላክ፣ አንተ በስርዓት የምትሰራ አምላክ ነህ። ታስደንቃለህ። ስራ ሁሉ አሰራር የሚገርም ነው። እግዚአብሔር ሆይ ያለ ስርዓት በፍጹም ዓለማቱ ቀን ወላትን አመታትን ይሄን ሁሉ ስታደራጅ በስርዓት የምታመን አምላክ ለመሆን ነው። የእግዚአብሔር ቃልም እንደዚህ በስርዓት የተደራጀ ነው። ጌታ እናመሰግናለን። ዝም ብለን ጨፍነን ዘፍጥረት ገብተን ራይ በዚህ ጨቦጭ ቀን እዛ የምንሄደው አይደለም፣ በስርዓት ተቀምጧል። ጌታ ግን አይኖቻችንን ክፈትልን። ጌታ ሆይ ቃልህን መጽሐፍትን መረዳት የምንችልበትን ጸጋ አሁንም ስጠን። አብዝተህ ግለጥልን ጌታ፣ እኔ ለምንሃለሁ፣ አብዝተህ ግለጥልን። በደንብ በኮንፊደንስ የምንሰብክበት በኮንፊደንስ የምናስተምርበት እውቀት ወደ እኛ አምጣ። ጌታ ሆይ እናመሰግናለን፣ አሁንም ስለሰጠህን ስላስተማርከን እናከብርሃለን። በዚህ ሩም ውስጥ ያለች ነፍስ ኮንፊድ የሆነች ብትኖር ወይም ምንም ምንለው ያልገባት ነገር ብትኖር ጌታ ለቅዱስ መንፈስ አሳልፌ እሰጣታለሁ። አንተ አስተምነህ፣ አንተ ትችልበታለህ። አንተ እግዚአብሔር ሆይ በየአቅማችን እንደሚገባን ማስተማር የምትችል አምላክ ነው። ሁሉ በደረሰበት እንዲመላለስ የፈቀድክ አምላክ ነው። ያልደረስንበትን የምታስገድድ አምላክ አይደለም። ደግሞ ልጅ ሆነንም እንድንቀር አትፈልግም፣ እንድናድግም ትፈልጋለህ። ስለዚህ እግዚአብሔር ሆይ እናመሰግንሃለን። ለክብር መንፈስ ሰጣለሁ። ግን ጌታን የማታቅ ነፍስ ብትኖር በኢየሱስ ክርስቶስ ስም ጌታን እንድታቅ ጌታ ሆይ አንተን እንድትገናኝ እኔ ጸልያለሁ። በዚህ ሩም ውስጥ ያላችሁ ክርስቶስ ኢየሱስ እንደ ግል አዳኛችሁ ያልተቀበላችሁ ወይም የጸጋ ወንጌልና የመንግስት ወንጌል ያልገባችሁ ስቲል ገና በስራ ላይ በህግ ስራ ላይ ካላችሁ እዛ የመንግስት ወንጌል ነው ያላችሁት። እሱ ለእናንተ አይደለም። እሱ አሁን አይሰራ። የሚሰራ ወንጌል የጸጋ ወንጌል ነው። በክርስቶስ ኢየሱስ ለምን ሞቷላ? ለእናንተ ዋጋ ከፍሏል። እዳው ተከፍሏል፣ አልቋል። ይሄ ማለት እሺ ታዲያ ህግ አያስፈልገንም ነው? አይደለም። ከዳንን በኋላ ህግ ማለት ጽድቅ ስጦታ ሆኖ ነው የሚሰጠን። ስለዚህ በጽድቅ ውስጥ ሆነን በውስጣችን ያለውን ጽድቅ ነው የምንኖረው እንጂ ለመጽደቅ አንሄድም። ስለጸደቀ እንሰራለን። ስለጸደቀን ህጎች እንደውም የመንፈስ ህግ እኮ ጠብቋል። ገላትያም ላይ ያስተማራቸው የመንፈስ ህግን ያስተማራቸው እጄ ስጋን ስራ ገልጦ የመንፈስ ቅዱስ ፍሬ ደግሞ ብሎ አስተምሯል። ከህግ የበለጠ ነው የመንፈስ ፍሬ፣ የመንፈስ ህግ። ስለዚህ ይህን እንድታውቁ ምትጠይቁም ያለሁበት የሰማሁት ወንጌል ምን አይነት ነው? የዳንኩበት ወንጌል በእርግጥ አሁን ይዤ ያለው ወንጌል ምን አይነት ነው ብላችሁ እንድታስቡ ጠይቃችኋለሁ፣ እለምናችኋለሁ። ምክንያቱም ዘመንን አንጨርስ፣ ዘመንን አንክፋ። እግዚአብሔር ይገልጣል። ሁልጊዜ አስተምቻችን እንደዛ ነበርን። ከዛ ነው አውጥ ቶ እዚህ ጋር ያመጣል። ለምንድን ነው ያመጣል? ስለፈለግነው ስለወደድነው ገለጣለን። ስለዚህ ይህንን ያደርጋል እናንተም ብዬ ስለማምን ጠይቁ። እግዚአብሔር ሆይ እናመሰግንሃለን። ወንድሞቼ እህቶቼንም ስለምትረዳ መልካም መንፈስ ስለምትሰጣቸው ልበ ሰፊ ስለምታረጋቸው ይሆንን ብለው መመርመር የሚችሉበት እንደ ቢሪያ ሰዎች ልብ ስለምትሰጣቸው አመሰግንሃለሁ። ክብር ላንተ ይሁን። በዚህ ሩም ውስጥ ሆነው ቁጭ ብለው የሰሙኝን ጊዜያቸውን ሰዓታቸውን የሰጡኝን ሁሉ ባርካቸው። የእግዚአብሔር የመረዳት ባለጸግነት ስጣቸው። ስለ ሁሉ አመሰግንሃለሁ። ክብር ለአንተ ከዘላለም እስከ ዘላለም ይሁን። በናዝሬቱ ጌታ በኢየሱስ ክርስቶስ ገናና ስም አሜን። ተባረኩ። ክብር ሁሉ ለጌታ ይሁን።
ቻያ